Ahnung.
ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሰላም ጤና ይስጥልን። የኢትዮጵያ ድምጽ ሬዲዮ የሳምንቱን የሁድ ፕሮግራሙን እነሆ ጀምሯል። በዛሬው ዕለት እንደተለመደው የተለያዩ ርዕሶችን እንዳስሳለን። በዛሬው ዕለት በተለይ አንድ እንግዳ ይዘንላችሁ ቀርበናል። እንግዳው የኢትዮጵያ ተማሪዎች በ60ዎቹ ገደማ ንቅናቄ በጀመሩበት ጊዜ ኢሃፓ የኢትዮጵያ ህዝባዊ አብዮታዊ ፓርቲ የተባለውን ድርጅት የመሰረቱትና ካቋቋሙት አንዱ የሆኑት አቶ መርሻ ዮሴፍ ናቸው። አቶ መርሻ ዮሴፍ ሰሞኑን ወደ ስዊድን ብቅ ብለው ለዋውለውልን ተገናኝተን እስቲ ስለ ኢትዮጵያ የምለው አለኝ ስላሉ እኛም ደግሞ በጣም ጥሩ እዚህ ከመጡ አይቀርና ካገኙን አይቀር እኛም ምን ጠይቆታለችን ስለ ድርጅቱ አመሰራረት በአጠቃላይ ድርጅቱ ስለሰራው ጥፋቱም ሆነ ጥሩውን ነገር ማንኛውንም ነገር ስለአሁንም ደግሞ ስለ ኢትዮጵያ ሁኔታ ምን እንደምታዩ ምን እንደምታስቡ ምን እንደምታልሙ እንወያይ ብለን ተስማምተን በዛሬው ዕለት እዚህ ስቱዲዮአችን ድረስ ይገኛሉ። ተናስተልኝ አቶ መርሻ።
እግዚአብሔር ይመስገን ደህና ነኝ። አመሰግናለሁ የኢትዮጵያ ድምጽ ሬዲዮን ይህንን ከህዝብ ከስዊድን ኗሪ ከሆኑ ኢትዮጵያውያን ጋራ ለመገናኘት በማስቻሉ ምስጋና ከፍተኛ ነው።
እኛም እናመሰግኖታለን። እንግዲህ ከእርሶ ጋር የሚኖረን ቃለ መጠይቅ ወደ 5 ሰዓት ቀርቦ ገደማ ነው። እስከዛው ድረስ ሌሎቹን ፕሮግራሞቻችንን ከኛ ጋር ሆኖ እንደሚከታተሉ ባለሙሉ ተስፋ ነን። አድማጮቻችን፣ ለአቶ መርሻ ዮሴፍ የኢህአፓ ኢትዮጵያ ህዝባዊ አብዮታዊ ፓርቲ መስራች እና መሪ ጥያቄ ካላችሁ በተለመደው ስልክ ቁጥራችን 0819100 እሳቸውን ኢንተርቪው በመናደርግበት ጊዜ ከዜና በኋላ መጥያቄዎቻችሁንና አስተያየታችሁን ሞርወር የምትችሉ መሆኑን ኮዲሁ እንገልጻለን። ሰሞኑን አነጋጋሪ የሆነው ኢትዮጵያ ውስጥ የሴቶች እህቶቻችንና እንዲሁም ወንዶችም የዩኒቨርሲቲ ተማሪዎች መታገት ነው። ይሄንን በተመለከተ ኢትዮጵያ ውስጥ የተለያዩ ታዋቂ አርቲስቶችም ሆነ ህዝቡ፣ ጋዜጠኞች፣ ሚዲያው ሁሉም ይሄን ጉዳይ እየተወያየበት ይገኛል። እስካሁን እልባት አልተገኘለትም። ይሄን በተመለከተ ታዋቂው አርቲስት አማኝ በየነም የራሱን አስተያየት ሰጥቷል። ከወዲሁ ሰሞኑን እሱን እናሰማችኋለን። ምንድነው የሚለው ታማኝ ይሄን በተመለከተ? ሌላው ባለፈው ሳምንት አነጋጋሪ ከሆነውና አስደናቂ ከሆነው አንዱ የአውስትራሊያዊቷ ዜጋ እኔ ኦሮሞ ነኝ፣ ኦሮሞዎች በጉዲፈቻ ወይንም አዳፕት አርገውኛል፣ እኔ ኦሮሞ ነኝ፣ ለኦሮሞ ነጻነት ታገላለሁ ብላ በይፋ ወጣ ገለጻ አርጋ ነበር። ይሄን በተመለከተ ማነች ሴትዮ? ደስ የሚል ነው። ባንድ በኩል የኢትዮጵያን ኢትዮጵያ ውስጥ ካሉት ብሔሮች አንዱን መርጣ የዛ አገር አዳፕት አርጋለሁ አሁን የምታገለው ለኦሮሞ ህዝብ ነው ማለቷ ብዙ የኦሮሞ ንቅናቄ ደጋፊዎች በአውስትራሊያ የሚኖሩትም እሰይ አበጀሽ ጀግናችን ወዘተ ወዘተ እያሉ ሲያሞካሻት ቆይተው ነበር። ማነች እቺ ሴትዮ? ምንድነች? ለምንስ ነው የኦሮሞን ብሔር መርጣ አዳፕት ተደርጋለሁ ያለችው? ይሄንን እንግዲህ እሷንም ስለሷ የተጻፈውን በዓለም አቀፍ ሚዲያዎች ስለሷ የተጻፈውን የተዘገበውን አጠር አድርገን እናቀርብላችኋለን። ብሩክ በረከት እንደተለመደው ዛሬም የመዝናኛ ፕሮግራሙን ልኮልናል። እሱንም እንግዲህ እናሰማችኋለን። ዜና ጊዜውን ጠብቆ 5 ሰዓት ላይ ይቀርባል። ከዛ በፊት ግን መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እየተመኘንላችሁ ፕሮግራማችንን እየጀመርን በቅድሚያ ታማኝ በየነ ስለ ታገቱት ወጣት የዩኒቨርሲቲ ተማሪዎች የሚለውን እስቲ አብረን እንስማ።
ለፈው ለክቡር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ነው። እርሶ በተደጋጋሚ የለውጥ አመራሩ ነው ከመጡ በኋላ ባሳዩን በነገሩን ሁሉ ምንም ለህዝብ የቀረቡ የሚያደርጉትን ሁሉ በይፋ ለህዝብ እየነገሩ እንደሚሰሩ በነገሩን መሰረት ነው ይህን የዛሬ መልእክቴን እኔም በዚህ ማህበራዊ ገጽ ለማቅረብ የተገደድኩት። ባልተለመደ ሁኔታ በሀገራችን ሆኖ በማያውቅ መልኩ ኢትዮጵያን ታግተው ከ50 ቀን በላይ ድምጻቸው ሲጠፋ እናቶች ሲያለቅሱ ዶክተር አብይ የት ነው ያሉት? በሌላ በተለያየ ምክንያት በየጊዜው እየወጡ የሚነግሩን ጠቅላይ ሚኒስትር በዚህ ጉዳይ ላይ ምን ነው ዝም አሉ? የኢትዮጵያ መንግስት አመራሮችስ ምን ነው እንደሌላው ጊዜ በዚህ ጉዳይ ላይ ቆፍጠን ያለ መረር ያለ መግለጫ ምን ሐሳብ መስጠት ተሳናችሁ? ለውጡ ሲመጣና ስትነግሩን የጥላቻን ግንብ አፍርሰን የፍቅር ድልድይ እንገነባለን ባላችሁት መሰረት በውጭ የምንኖረው ኢትዮጵያውያንም ድልድዩን ለመገንባት የሚያስችል ሁሉንም ነገር አቅርበናል። ዛሬ ግን ባንድ በኩል የጥላቻ ግንብ እየተገነባ በሌላ በኩል እናንተ የምትሉንን ብቻ የፍቅር ስብከት ያዳመጥን አገራችን ወላላስፈላጊ ጠርዝ እየተገፋሽ መሆኑን እናቃለን። ተጨማሪ ለሀገራችን እንቅፋት ላለመሆን እላችን ንዴታችንን ስሜታችንን ወጥን ብናይም በየጊዜው የሚለፉ ነው። ዛሬ በደሃቅማቸው አስተምረው አገር አለን አገር ብለው ዳል ጆቻቸውን ወደ ኢትዮጵያ መሬት ወደ ኢትዮጵያ ልከው አድገው ተምረው እንዲረዷቸው የላኳቸው ወጣቶች ታፍነው ከ50 ቀን በላይ ድምጻቸው አልሰማ ሲል ከመንግስት የሰማነው ተፈተው ወደ ቤታቸው በቅርቡ ይመለሳሉ ነው። ይሄው ያን ከተባልንም ቀናት ተቆጠሩ። ክቡር ጠቅላይ ሚኒስትር አብይ እንዴት አስቻለዎት? በሌላ ጉዳይ ብዙ ጊዜ እየወጡ የተናገሩትን ያህል ይሄን የመሰለ ከባድ የናቶች ሁለተኛ የምጥ ሰዓት ላይ እንዴት አስችሎት ዝም አሉ? አቅማተው ነው ማለት ይከብደኛል። እንዴት አቅም ያጣሉ? ምክንያቱም ጀነራል ክንፈዳኛውን ትግራይ ድረስ ሄዶ ያመጣ ሰራዊት፣ አብዲ ኤሌን ጅጅጋ ድረስ ሄዶ ያመጣ ሰራዊት፣ እንደውም እርሶ ወደ ስልጣን ሲመጡ የተመረቀው የሪፐብሊክ ጋርድ በሰዓት 50 60 ማይል የሚፈጥን መኪና ውስጥ እየበረሩ የሚወጡ ወታደሮችን ያሳየን። ሌላው ይቀር ያለ ባህር የባህር ኃይል ለማቋቋም በመጥሩበት በዚህ ጊዜ አቅም የለንም ልትሉ አትችሉ። ይልቅስ ምንድነው የሆነው? ማ ምን አደረገ? እኛም ርማችን እንድናወጣ እኛም ያቅማችን እንድናደርግ እውነቱን ዛሬ ንገሩ። የተከበሩት ጠቅላይ ሚኒስትር አብይ አህመድ ብዙ አለም ምናልባት ይሄን ለማየት እድል ባያገኙ አንዳንድ በአካባቢው ያሉ ሰዎች ይነግሩታል በተስፋ አደርጋለሁ። ስለሆነም ባስቸኳይ ምላሽ ስጡን። በፍጹም ሳይውሉ ሳያድሩ የነዚህ የታፈኑ ኢትዮጵያውያንን መጨረሻ ያሳውቁን ስል ባክብሮት ጠይቃለሁ። እባክዎት ሳይመሽ የነዚህን ኢትዮጵያውያን መጨረሻ ያሳውቁን ስል ባክብሮት ጠይቃለሁ። እግዚአብሔር ከድልድይም ከግንብም ከሚሳኤል ከጥይትም በላይ አቅም አለውና ብሩን ቀለህቶችና ለወንድሞቻችን
አድማጮቻችን ተመልሰን መተናል። እንግዲህ ከጥቂት ደቂቃ በኋላ ደግሞ በድጋሚ አንድ ሙዚቃ እንጋብዛችሁና ስለ ቤል ጊብሰን በመግቢያው ላይ የገለጽንላችሁን አውስትራሊያዊ ማነች የሚለውን ስለሷም እንገልጽላችኋለን። ከዛ በኋላ አጥር ያለ ውይይት እዚህ ስቱዲዮ ውስጥ እዚሁ ያለነው ውይይት ለማድረግ እንሞክራለን። እናንተም ማሰባችሁን መስጠት ትችላላችሁ። እስከ 6 ሰዓት በድጋሚ መልካም ቆይታ እንመኝላችኋለን። ጥያቄ፣ አስተያየት፣ መልእክት ካላችሁ በስልክ ቁጥራችን 0819101000 ደውሉልን። ከዚች ሙዚቃ በኋላ ተመልሰን እንመጣለን። አድማጮቻችን ተመልሰን መተናል። ከዚህ በመቀጠል ደግሞ ስለ ቤል ጊብሰን በመግቢያው ላይ እንደገለጽንላችሁ ኦሮሞ ነኝ ኦሮሞዎች ጉዲፈቻ አንስተውኛል ጉዲፈቻ አንስተውኛል ነው የሚባለው መሰለኝ አዳፕት አርገውኛል እና ኦሮሞነቴን ነው ማከነክነው ለኦሮሞ ነጻነት ታገላለሁ ብላ ዓለምንም ኢትዮጵያኖችንም በአጠቃላይ አስደንቃ ነበር ማነች ቤል ጊብሰን ቤል ጊብሰን ኦሮሞ በማደጎ ዜግነት እንደተቀበሏት በፌስቡክ ቪዲዮ ገለጸች አውስትራሊያዊቷ የካንሰር በሽታ እርዳታ አሰባሳቢ ቤል ጊብሰን ኢንተርኔት ላይ በተለቀቀ ቪዲዮ የኤርትራ የይቅርታ የኦሮሞ ማህበረሰብ በማደጎ እንደተቀበላትና አፍሪካ አገራትን ቤት ስትል ተደምጣለች። በማጭበርበር ወንጀል የተፈረደባትና በውሸት ራስዋን ከካንሰር በመጀመሪያ ካንሰር ይዞኛል ብላ ገንዘብ አሰባስባ ህዝብ እንዲሰበስብላት አድርጋ ከዛ በኋላ ደግሞ ከካንሰር እንደዳነች የምትናገረው ቤል 11 ደቂቃ በሚፈጀው ቪዲዮዋ ባህላዊ የኦሮሞ ያንገት ስካርፍ ለብሳ እየታየች በኦሮሞ ማህበረሰብ በማደጎ እንደተወሰደች ስታወራ ታይታለች። በቪዲዮ ከሻቦ ሚዲያ ግሩፕ ጋር ባደረገችው ቃለ መጠይቅ ያደረገችው ስለ ኢትዮጵያ ፖለቲካ ጉዳዮች ስታብራራ እና አላህን ስታሞግስ እንዲሁም ነዋሪዎቹን ህዝቦቼ ናቸው ማለትም ኦሮሞዎች ህዝቦቼ ናቸው ብላ ስታንቆለባብስ ተደምጧል። ቪዲዮ በሜልቡርን የኦሮሞ ማህበረሰብ አባላት ኦክቶበር ላይ ነበር የተለቀቀው። የኦሮሞ ብሔር ኢትዮጵያ ውስጥ ካሉት ብሔሮች አንዱ ሲሆን ልቤ በኦሮሞ ህዝቦች ፍቅር ተሞልቷል። ከናንተ አንዷ አድርጋችሁ ስለተቀበላችሁን የተቀደሰ ስሜት ይስማኛል ትላለች በቪዲዮ ንግግሯ። ቀጣፊዋ ቤል ጊብሰን አጭበርባሪነቷ መጀመሪያ ከተጋለጠበት ከአራት አመታት በፊት በፈቃደኝነት በተሳተፈችበት የበጎ አድራጎት ስራዋ እንዴት ከቡድኑ ጋራ እንደተገናኘችም አንስታለች። ቤል በቪዲዮ ላይ ይሄ ስጦታ እንደሆነ ነው የማስበው በእናንተ ህዝቦችና በፈጣሪ የተሰጠኝ መባረክ ነው ብላለች። ከኦሮሞ ማህበረሰብ ጋር ከአራት አመት ጀምሮ በነበረው የፈቃደኝነት የበጎ አድራጎት ስራዬ ነው የተዋወቅኩት። በኦሮሞ ህዝብ ውስጥ ያለውን ባህልና በማንነታቸው ታላቅነት በጊዜ ሂደት እየሰመጥኩኝ መጣሁኝ። አሁን በተሰጠኝ የኦሮሞነት ማንነቴ እንደናንተ የሆንኩና የቤተሰባችሁም አባል ባለሙሉ አካል ባለሙሉ የመባረክ መብት እንዳለኝ እንደሆንኩ ይሰማኛል። ቃለ መጠይቅ አድራጊው የቤል ያለፈው የማጭበርበር ታሪኳ እንዳለ ሆኖ ጊብሰን የኦሮሞ ወጣቶች አሪያ እንደሆነች ተናግሯል። ለወጣቶች እና ህፃናት ምሳሌ የምትሆንናት ምክንያቱም ኩሩ ኦሮሞ ናት ብሏል። የማጭበርበር የወንጀል ታሪኳ ከምንም ላልቆጠሩ የፌስቡክ አስተያየት ሰጪዎችም ጊብሰንን እንደ ትልቅ አሪያ አሞካሽተዋታል። ውዴ ምርጥ ስራ ነው እየሰራሽ ያለሽው ይላል አንዱ አስተያየት ሰጪ። ከህዝባችን ጋር በመቆምሽ እንወድሻለን ብሏታል ሌላው። 2017 ላይ ቤል ጊብሰን በሰራችው የማጭበርበር ወንጀል $410,000 ተቀጣ ነበር። ወንጀሏ የተጠቃሚዎችን ህግ በመጣሷና የጭንቅላት ካንሰር እንዳለባት በመዋሻቷ ህዝብ ገንዘብ እንዲረዳት በማድረጓ ነበር። ከዛም በአመጋገብና አማራጭ ቴራፒ ራስዋን ከካንሰር እንዳዳነች በማጭበርበሯ ነበር። ቤል የምግብ ማብሰል መጻፍ ድና ጽፋለች እና ድኛለሁ ባለችው ምግብና በዛው ስም አፕ በመጠቀም በማጭበርበር ገንዘብ ልታጋብስና ልታተርፍ በመመኮራ ነበር ሌላው የተከታችበት። ቤል ይሄን መጻፍ ከዚህ መጻፍ ሽያጭ $440,500 ተቀብላለች። ሆኖም አድርገዋለው ለምትለው የበጎ አድራጎት የለገሰችው $10,000 ብቻ ነበር። አሁን ላይ የተጣለባት ቅጣት የተለያዩ ወጪዎችንና ወለድ ጨምሮ ግማሽ ሚሊዮን ዶላር በላይ ደርሷል። በዚህ ሳምንት ደግሞ ሜልቦርን በሚገኘው ቤቷ የተጣለበትን ቅጣት መክፈል ባለመቻሏ ቤቷ ተበርብሯል። እንግዲህ ቤል ጊብሰን ይችነች የኦሮሞ ተወላጅ እንድሆን በማደጎ ወስደውኛል ኦሮሞዎች እኮራበታለሁ ለኦሮሞ ነጻነት ታግላለሁ ያለችው ቤል ጊብሰን በመጨረሻ ላይ እንዲህ አይነት አጭበርባሪ መሆኗ በህግ ታውቋል። ሶስታችን ነው ያያለን ስሉ
Nu får du bestämma dig Peter. Tänker du bara sitta där och tycka synd om dig själv de närmaste 12 timmarna? Eller ska du skärpa dig?
ቀደም ብለን ያሰማችሁን ተስማናችሁን ሁለት ፕሮግራሞች በተመለከተ አጥር ያለ ውይይት እዚህ እኛ ሶስታችን ውይይት እናደርጋለን። እኔ መርሶና
ዮናስ
አዲሱ የሬዲዮ ባልደረባችን። እስቲ መርሶ ምን ትላለህ ስለ ታማኝ የልጆቹን መታገት አስመልክቶ ያወጣውና በዛውም ሐሳብ ካለህ እቺ አውስትራሊያ ውስጥ ኦሮሞ ነኝ ብላ የኦሮሞ ነጻነትን ደግፋለሁ ታገላለሁ ወዘተ የምትለዋን ልጅ በተመለከተ በመጨረሻ ላይ የወጣውን ማስረጃ ካንሰር ይዞኛል ብላ ካንሰር እርዱኝ ብላ በማሰባሰብ ጎፋንድሚ ነው የሚባለው ስንት ግማሽ ሚሊዮን ዶላር ካገኘች በኋላ ድኛለሁ ብላ እንደው ሜዳንኩበት በምግብ የተለያየ ምግብ በመብላትና ስፔሻል ተራፒ በማድረግ ነው ብላ መጻፍ ጽፋ እንደገና ወደ ግማሽ ሚሊዮን አግኝታ ነበር ዶላር። እቺን ሴት በተመለከተና የታማኝን እስቲ ባንድ ላይ ምን ይታያል? የታማኝ
የሷን እንኳን ምንም እንትና ያልመያው ወንጀለኛ ናት። የራሷን እንትናን ለከበር ለማድረግ ነው እንደዛ እንትና ያረጋችው። ግን የኦሮሞ ማህበረሰብ እዛ ያሉት እንትኖች በኋላ ይሄናን አቅም ነበር
ብለው ነበር። እንጂ
መጀመሪያ ላይ ማ በጣም እንትና አጋነውላት ብዙ ፖለቲካ እየሰሩባት ነበር።
እግዚአብሔርም ወደኛ መጣው። መጀመሪያ ላይ ግን ከታወቀ በኋላ አንዳንዶቹ አላወቀም ነበር አሉ። አንዳንዶቹ ግን በዛው ቀጥለው ነበር። አበጀሽ ጀግናችን ነሽ ብለ ስለ ታማኝ እና ስለ ደሴቶቹ ምን ትላለ? ወነዚህ ወጣቶች
እንዴ? ያው የታማኝ ያው ትክክለኛ እንትን ነው። ለምን አብይ አህመድ ስካውን ዝማሉ ነው የሚለው እንግዲህ መንግስት እንትን ላይ ነው። መንግስትም ደግሞ በአንድ በኩል እየሰራ ነው ይላል። ነገሩ ጥንቁጡ ይወጣ ነገር ነው።
መንግስት በአንድ ጊዜ መግለጫ ባቶ ማናቸው የሚሉት የጠቅላይ ሚኒስቴሩ
የኢንፎርሜሽን አቶ ንጉሱ
በሳቸው በኩል 17 ነው 14 ተለቀዋል።
አሁንም ተለቀዋል ነው የሚሉት የተለቀቁ
ወላጆች ግን አንና
ትውርት የት ገብተዋል ነው የሚለው። እንግዲህ ትውርት እንትኖቹን ገብተዋል እንግዲህ መቸለታ በሰጡት መግለጫ
ማነው የሰጠው መግለጫ?
አቶ ንጉሱ
አሁን ወላጆች ደግሞ ደብዛቸው ጠፍቷል የት እንዳሉ
ነው ኮሌሎች የቀሩ አሉ ነው እንግዲህ አሁን ሌሎች የቀሩ እንዳሉም ሁሉም ተፈቷል አሉ ነው።
ግን የተፈቱት ወላጆች የት አሉ ልጆቻችን ከተፈቱ ብለው አልሰማንም ምንም ነገር ምናቀው የለም የት እንዳሉ ማናውቅም። እንደውም አንደኛው ምንድነው ያሉት አባት ልጄ የመጀመሪያ ጊዜም የመጨረሻ ጊዜም ያገኘዋት ታግታ በመኪና ይዘዋት በጫካ ሲሄዱ ነው። ከዛ በኋላ ተፈታች ይበሉ ምን ይበሉ ምንም ነገር የለም እና ያለችውና
አሁን እኮ ይሄ ነው ግራ እንግዲህ ለዚህ ግራ ጋባና አንዳንዱ የተፈቱት እንትኖች ቤተሰቡ እንትና አላሉም ይላል።
አላሉም ሳይሆን ቤተሰቦቹ ራሳቸው ናቸው በሚዲያ ወጥተው አልተፈቱም ከተፈቱ የታሉ ልጆቻችን የሚሉት። መንግስት ደግሞ
እኮ አሁን ደሱ የሚሉት እንግዲህ እስካሁን ሚዲያ ላይ ያየናቸው የተወሰኑ ፋሚሊዎች ናቸው። ታሰሩ የተባሉት ደግሞ ወደ 20 ምናምን ናቸው አይደል? እንግዲህ አሁን እኮ ያ ነው እኮ አሁን የቁጥሩ ነው እኛ እንትን ያላለን ይሄን ያል ታሰሩ ይላሉ። አቶ ንጉሱም 17 ምናምን ተፈተዋል ይላሉ። ወላጆች ደግሞ አልተፈቱብንም እስካሁን ነው። አራት ፋሚሊዎች ናቸው እንግዲህ እስካሁን ሚዲያ ላይ ያየናል የሆኑ እንትናም አብይም መቸረት ያነጋገራቸው እንትን እና እንግዲህ ይሄ ነው እንትን ያለው። ስለዚህ አሁን የቁጥሩ ጉዳይ አይደለም አንድ ሰውን ታሰረ እንትን ሳለው ያ መታፈን መታገድ የሚለው ነገር ኢትዮጵያ
ውስጥ
መፈጸሙ ያ ነው እንትን የሚለው የቁጥሩ አይደለም አሁን እንትን የሚለው።
አሳዛኝ የሆነው ግን በኔ
አሳዛኝ ታሪክ ነው። ሴቶች ናቸው እህቶች አሉን እኛ እኔ ወንድ ወን በእናቴ ሴት ነኝ ዞርና ስለ ሴት ልጅ እህትና እናት ስትሰቃይ ማየት በዛ እንትን አለ። ስለዚህ አላይ መንግስት እስካሁን ድምጹን አላሰማ ምንም እንትን አላለም ነው የሚባለውና የታማኝም እንትን እስካሁን ለምን ዝማላችሁ ነውና which means ትክክለኛ ነው።
በዚህ በሶሻል ሚዲያ ላይ ባይወጣ ኖሮ ታሪኩ ዝም ዝም ተብሎ
ሊያልፍ ነበር።
ሶሻል ሚዲያ ነው ነገሩን በሰፊው ስላራገበው ፕሮካል አይደለም ነገሩንም እንደገና ወደ መንግስት ይሄ ይሄንን የወሰደውን እርምጃም ለመውሰድ የተገደደው ያ ያሳስባል። መንግስት የአንድ ሀገር መንግስት የመጀመሪያና ዋና ተግባሩ መሆን ያለበት የህዝቡን ደህንነትና ጸጥታ ማስከበር ነው። 17 ሴቶች ልጆች ወይንም 20 ሚሊዮን ወቴቨር ያውም ሴቶች ልጆች የዩኒቨርሲቲ ተማሪዎች ታገቱ ሲባል የመጀመሪያ ቅድሚያ እንትም መሆን የነበረበት መንግስት ለምን እንዴት ብሎ ነው። እንግዲህ እኛ ደሃ ሀገሮች ነን፣ ደሃ ነን፣ ደሃ ከሚባሉት ሀገሮች ነን፣ አቅም የለንም። ግን ትላልቆቹን ሀገሮች ብናይ አንድ ሰው በወንጀል እንኳን ሌላ ሀገር ሲታሰርባቸው የማይሆኑት ነገር የለም። እኛ ሌላው ቢቀር አረ ዜጎቻችን ምን ለምንድን ነው እንዲህ ተፈጸመባቸው ያውም በገዛ ሀገራቸው ብለን መጠየቅ ነበረብን በመንግስት ደረጃ። ያንን እኔ ትክክል አልነበረም ከመጀመሪያው ጀምሮ የተደረገው። ለምን አላደረገው ማሶ ያቅም ማጣት ነው ወዘተ ሊሆን ይችላል። ግን መሆን የነበረበት ህዝቡን ይሄ ችግር እንዳለ በተለያየ መንገድ ማሳወቅ ነበረበት። ዝም ብሎ ይሄ ምን ይመስላል ይሄ ድሮ ፖለቲካ የውስጥ የሚሰራ ህዝብ ሳይያውቁ የሚደረጉ ነገሮች ምናልባትም አላውቅም ሊሆን ይችላል። ምናልባት ይሄ ሳይለንት ፖለቲካ በጸጥታ ውስጡን ሰርተው ሊያመጡ አስመው ሊሆንም ይችላል አላውቅም መፍረድ አይቻለም። ግን ስተት የተሰራው ዝም ተብሎ ምንም ነገር እንተሳይባል በሶሻል ሚዲያ ሲወጣ ብቻ በተቻለ መጠን ወጥቶ ያንን ማድረጉና ተሰጭራሽ ተለቀዋል ብሎ የተለቀቁትን ይዞ ማቅረብ ነበረባቸው። እንደውም መንግስት ያን ጊዜ ተለቀዋል ካለ የተለቀቁት ያው እነዚህ ናቸው ብሎ ያስለቀቃቸውን ማሳየት ነበረበት። እና ይሄ በጣም ግራ የሚያጋባ ነው። በተለይ እምነት እንዲያጣ ያደርጋል።
የተለያየ እንትን ነው እንሰራው መንግስት ይሄን እንትን ያራ በጸጥታ ምንሰራው ለደህንነታቸው ስንል ነው ምናምንም ይያለ እንትን ሰጥቷል። ስለዚህ አሁን ግራ ለሁለቱም ያስኬዳል አባለከም ሶሻል ሚዲያውም ላይ በደም እንትን መታወቅም አለበት። አንዳንዴም ደግሞ እንደዛ አይነት ነገሮች ሁሉን ነገር ሚዲያ ላይ ማታወጣበት እንትን አለ። ግን ያው መንግስት የሰውን እንትን ለማለት እንደዚህ ተፈጽሟል ያንን እየሰራን ነው ብሎ አትሊስት እንኳን መናገር ነበረበት። እዛ ላይ ትንሽ ጉለት አለ። አሁን የሰው ሶሻል ሚዲያ ላይ በማውጣቱ ነው ይሄን እንትን ነገሮች ሁሉ እንትን ይያለ ያለው። እስቲ ዮናስ ስለዚህ ምን ትላለህ?
ስለታ ጉት ተማሪዎች ኦሬዲ ከዚህ ፍትም ታማኝ በተደጋጋሚ ቪዲዮ ላይ ጭስ ሰምን ሰፖርት አድርጓል ጉፈንድም ገቢ አሰባስቧል። ከዛ መከተል ጋሞ ላይ በተፈጠረ ችግር ገቢ አሰባስቦ ሰፖርት አድርጓል። ታማኝ ብዙ ጊዜ ለኢትዮጵያ ቀድሞ ይደርሳል። የተፈጠረው ችግር ካለ ነገር አለ መንግስት ትኩረትን በሚፈልገው ደረጃ ሰጥቶታል ማለት አይቻልም። መንግስት ትልቅ አቅም አለ ካይላሉ ተደረሉ ማስቆ መከላከል የሚቻልበት ሁኔታ ይፈጠራል። ምናልባት አንዳንዴም አውቆ ነው ሆን ብሎም ብለ ለመናገር የሚያስደፍር ብዙ ነገሮችም አሉ። 55 ቀን ካለ ነገር አይደለም መታገት በኢትዮጵያ ላይ ያለምንም እንትን 55 ቀን ተማምሽቶ ያሳዝናል ስለተው ነገሩ። አሁን ባለው ሁኔታ ደግሞ አንዳንድ ተለቋ ይላል እንዳላችሁት የራሳቸው የመንግስት ቃል ገብቶ ነው ስለው መጀመሪያ የሚሰጡት ቃልና ከዛ በኋላ የሚሰጡት ቃል ለምሳሌ እንደ ቴሎም ለማስተዋል ሞክረው ነበር። በርግጥ ግን አሁንም ታቀፍሽ እንዳሉ ነው የሚታወቀውና እስካሁን ማለት ነው ታቀፍሽ እንዳሉ ይመስላል።
እንግዲህ ይሄን በተመለከተ ማለት የምንችለው እነዚህ የታገቱት ተስፋ ነው በህይወት ኖረው ወላጆቻቸው ጋር እንደሚገናኙ ተስፋ እናደርጋለን። ግን ሌላ አደጋ አለ። ሌላው አደጋ ትልቅ የፖለቲካል ሪፐርከሽን ሊኖረው ይችላል። እነዚህ
ብዙ አይነት ስፔኩሌሽን አለ የፖለቲካ አንተን ለመጠቀም ነው ይባላል።
የተለያዩ የፖለቲካ አንተኖች ሊጠቀሙበት ይችላሉ። እነዚህ ልጆችም በህይወት ላይ ኖሩ ይችላሉ የሚልም አለ። እነሱን በሆነ ሁኔታ በአሰቃቂ ሁኔታ አገልሎ ከአማራ እንትን የወጡ ናቸው መሰለኝ ልጆቹ አማራውንና ኦሮሞውን ለማጋጨት የታሰበም ሊሆን ይችላል። ያም አደጋ አለ። ግን ይሄ ሁሉ ሲሆን መንግስት ወገንተኝነቱ ለሰላም ለፍቅር ለአንድነት ከመታገለው ኃይል ጋር ወገንተኛ መሆን ማሳየት ትልቁ ኃላፊነት ነው ለህዝብ ደህንነት ለህዝብ ሰላምና ፍቅር ለህዝብ ደህንነት መታገል አለበት ባይነን ለማንኛውም የነሱ ሁኔታ አሳሳቢ ነው እንዲሁ በቀል የሁሉ ስፔኩሌሽን ነው ግን ከስፔኩሌሽን ሊያወጣን ወይንም ደግሞ ከዚህ እንዲግምታው እንት ሊያወጣን የሚችለው መንግስት የሚሰጠው በተለያየ በተደጋጋሚ የሚሰጠው መረጃ ነው እነዚህ መረጃዎች ደግሞ ምንም ቢሆኑ ምንም ለእውነቱን ያዘሉና ለወላጆችም ቁርታቸውን እንዲያውቁ
አሁን እኮ ችግሩ የትኛው እንደምናምን ነው መንግስትንም አመን እየጠፋ ነው ይሄኛውንም ድርጅት እንትን ይያልነው ነው ያም እንደዚህን ይያረገው ያን አሁን የተለያየ እንትን ነው ምናም ነው እንትን ነው
ግን መሆን ያለበት መንግስት አለን ያ መንግስት እኛ ማመን የሚገባን ያንን መንግስት ነው ያ መንግስት ደግሞ ተአማኒ የሆኑ ነገሮችን መጥፎ የሚሆኑ ጥሩ በከተታ
ወቅቱ እነዚህ ኢንፎርሜሽን ሲሰጥ እንትን ነው
ያንን በመንገር ህዝቡንም ያዘጋጀው ይችላል ለሚደርሰው ችግር እንዲጠነቀቅም ከመጥፎ ነገሮችን እንዲቆጠብም ማድረግ ይችላል አልበለዚያ ግን መንግስት ራሱ ዝም በማለት ህዝቡ ስፔኩሌሽንስ እንዲገባ ካደረገ ጥፋት
ነው ስቱሌት ነው የሚሆነው
እና ያንን በደንብ አስበውበት እንደቀላል ሳይያዩት እንደው ዝም ብሎ እንደ ክረምት ጎርፍ እንትም ብሎ የሚያልፍ መሆኑ አስበው ሳይሆን ይሄ የህዝብ የደህንነት የሰላም የጸጥታ ጉዳይ ስለሆነ የህዝባችን ችግር ያገባናል ብለው ከህዝቡ ጋር ቆመው ችግርም ቢመጣኮ ህዝቡ ለመቀበል እውነቱን ከነገሩት ዝግጁ ነው ምንም ማድረግ እንደማይችል ጦርነት ተወራሃል ሲባልኮ ህዝቡ ነው የሚነሳው ህዝቡ ነው የሚጠየቀው ተነስም የሚባለው ራሱን ለመሰዋት እውነትን ይዞ ይሄ ነው ችግራችን ብሎ መናገር ያስፈልጋል ስለዚህ እንዳይደረግ ይሄ ነው በዚህ በኩል ማለት የምንችለው
ሃሎ
ሃሎ
ይቀጥሉ አስተያየት መስጠት
ኦኬ እነዚህ 17 ልጆችን በተመለከተ አንድ የሆነ ትክክለኛ መረጃ ለመኖሩ ለህዝብ ራሱ ከፍተኛ ራሱ መደናገር ያመጣ አሁን በኢቢሲ ላይም እንትዋ የቀረበች ልጅ አለች እንደዚህ ተደውሎ የተጠየቁ አሉ ለመጀመሪያ 2 ሳምንት ስልክ ይደውሉ እንደነበር ልጆቹ ከዛም ኢብን ካጋቶቹ ጋር በስልክ መነጋገር እንደነበረ እየገለጹ ነው እና ይሄ መንግስት ቸልተኝነት በመሆኑ ነገሮቹ የበለጠ ግልጽ መረጃ ባለማግኘት እስከዚህ ደረጃ ተደርሷል ሁለተኛ ባለፈው ሳምንት ላይ ተጠቅሻለሁ ራሱ መንግስት የመስማማት የለም በቁጥሩ ላይ ትክክለኛ መረጃ የለም ሶስተኛ በየዕለቱ የሆነው በልጆቹ ሁኔታ ተከታትሎ ወጥነ መረጃ የሚማቅረብ ሁኔታ የለም በተቀናጅ ሁኔታ ዩኒቨርሲቲው ለጥቅ ያለው ይላል ስለልጁ ተግደቸው ወጥቷል አላትም ይላል የፖሊስ ኮሚሽን ምንም መረጃ የለም ይላል ለክልሉ እስካሁን በአንድ ወጥ እየተሰራ ስላልሆነ ልጆቹን እንደ ዜጋ እንደ ሰው አይቶ አንድ ወጥ ኮሚሽን ተቋቁሞ የሚከታተል ስለሌለ የበለጠ ችግር ውስጥ አናተሽ ያፍታል ልጅነት ልጅነት ያፍታል ሌላው መንግስት ራሱ ሚኒስትሩም ቢሆን መግለጫ ነገር ሰብአዊነት እንደተመለከተ ብዙ ነገሮች ይወጡ ብዙ ነገሮች ይነገራል ግን እነዚህ ሰዎች ምንም ነገር እንደዚህ ለዓለም ሰብአዊ ተቋማት እንኳን በማፈላለጉስ እንዳይገቡ መንግስት ራሱ ችግር ይሆነ ያለ ይመስለኛል ከጥታ ተከለኛ መረጃ ወጥም ባለመኖር ይሄን ነው አሁንም ምናልባት እኛም ራሱ በውጭ ሀገር የምንገኝ እነዚህ ሰዎች ለሌላው ዓለም እርዳታ እንዲደረግላቸው የሚለቀቁበት ሁኔታ የምናሳውቅበት ነገር እንዴት እንደሚሆን ሐሳብ ለማቅረብ ፈልጌ ነው አመሰግናለሁ
እናመሰግናለን እኛም እና አድማጮቻችን እስካሁን ተከታተሉት በስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው ከአፍታ ቆይታ በኋላ እንመለሳለን እስከዛ አንድ ሙዚቃ
Thank you.
ሙሉ ባለሙሉ ተስማምነን ዛሬ ከሚሳተፉ በኋላ በዋናው የውይይት ፕሮግራማችን ላይ አቶ መርሻ ዮሴፍን የቀድሞው የኢሃፓ ኢኮኖሚያፓ መስራችና መሪ የነበሩት አቶ መርሻ ዮሴፍን ይገኛሉ። ቀርበናል እዚህ ስቱዲዮአችን ውስጥ ይገኛሉ። ከሳቸው ጋር ሰፋ ያለ ውይይት እናደርጋለን። እንግዲህ ጥያቄ ካላችሁ ለሳቸው ማለት ነው ስለድርጅቱም ሆነ ከዚህ ስለሰራው አሁንም ስለሚሰራው ጥያቄ ካላችሁ በተለመደው ስልካችን 0819100 በመደወል አስተያየታችሁን ጥያቄያችሁን መሰንዘር ትችላላችሁ። መልካም ቆይታ እንመኝላችኋለን እስከ ፕሮግራማችን ፍጻሜ ድረስ።
መሐመድ እንግዲህ ሰሞኑን ደግሞ አንድ ከነበሩት ዜና የምርጫ ቦርድ እና የጃዋር ጉዳይ ነው። ምርጫ ቦርድ በጃዋር ላይ ያው የዜግነት ጥያቄ እሱን ቀርቧል። ሌላው ደግሞ በጎንደር ላይ ኢዜማ ላካሄደ የነበረውን ስብሰባ ያው እዛ
ተስተጓጉሏል።
ሌላው ደግሞ ዛሬ 40 ምንጭ ላይ ኢዜማ ላካሄደ የነበረውን እንትን መንግስት ከልክሎታል። እንግዲያውን አው በቃ ተከልክሏል ማለት ነው። ዛሬ በጸጥታ ጉዳይ ምናምን ምክንያት ብሎ ብቻ ዛሬ ስብሰባው እንዳይካሄድ ፍቃድ አልተሰጣቸውም። እና እነኚህ ናቸው።
የመጀመሪያውን በተመለከተ በጎንደር የተደረገውን ሁኔታ በተመለከተ እኔ የዴሞክራሲን መብት መከልከል ምንድነው የማምንበት ነገር አለ። ማንንም ሰው ይሁን ማንንም የሚያምንበት ነገር መናገር፣ መግለጽ፣ ማሳወቅ መብቱ ነው። ኢዜማም የሚቃወሙትም እንኳን ቢኖሩ መብቱን መጋፋት የለባቸው። የኔ መመሪያ ይሄ ነው። ሁሉ ጊዜ የምለው ይሄ ነው። አንድ አባባል አለ፣ አንድ ፈላስፋ ያለው ያንተን አመለካከት አልቀበለውም ግን አመለካከትን እንድትንገልጽ
ታገልናል
እንሰጥልሃለን። ይሄ ነው የዴሞክራሲ። እምንወደውን ብቻ አይደለም መሆን ያለበት፣ እምንወደውን ብቻ ሳይሆን መፍቀድና መከልከል፣ እምንጠላውን መከልከል ያል እምንችለው የምንጠላውን መከልከል፣ እምንወደውን እንዲደረግ ማድረግ ሳይሆን ሲሆን ባንወደውም ብንጠላውም እየመረረን መዋጥ አለብን። ዴሞክራሲ ነው ካልን እኩልነት እንዲመጣ፣ አለበለዚያ ምንድነው የሚሆነው? ዲክታተርሺፕ ነው።
አይዲያን በአይዲያ
በመጋፋት
ነው
እንጂ በተመለከተ መሆን የነበረ መደረግ አልነበረበትም። ተደርጎ እንደሆነ እነዚህ ምንድነው ከለከሉ እንዳይደረግ አደረጉ የሚሉት እነት ከሆነ ስተት ነው። ያንን መቆም አለበት። የትም በየትኛውም ቦታ በክርክር በውይይት ማሸነፍ የማይችል ነው ወደ ኃይል የሚሄደው። ሌላው በመንግስት እንግዲህ እኔ 40 ምንጭ አልከውን አላውቅም።
40 ምንጭ ያው ለጊዜ ለሌላ ጊዜ ምናምን ብለው ከለከላቸው።
ምንድነው የቀጠናውም ይሁን የክልሉም ይሁን የማንንም ይሁን አስተዳደር መከልከሉ ትክክል አይደለም። መንግስት ከህዝብ ቀረጥ እየወሰደ ከሰራተኛው ከገበሬው ከነጋዴው ቀረጥ እየወሰደ የጸጥታ ኃይሎችን ደሞዝ እየከፈለ የሚያኖረው የህዝቡን ጸጥታ እንዲጠብቁ ነው። ያንን የማስተበቅ ኃላፊነት የመንግስት ነው። በጸጥታ ምክንያት ስብሰባ አታደርግም፣ በጸጥታ ምክንያት ሰላማዊ ሰልፍ አታደርግም፣ በጸጥታ ምክንያት ውይይት አታደርግም ተሰብስበህ። ያ መንግስት ራሱ ዴሞክራሲን አሁ የተገነዘበ አይመስልም። አንዳንድ ሰዎች ምን ሊሉ ይችላሉ? አቅም የለውም ጸጥታ ለማስከበር ነው ጸጥታ ከመደፈርስ። ይሄ ነው እኮ የመንግስት ራው 100,000 ስንት 100,000 ወታደርና ፖሊስ ነው ያለው ኢትዮጵያ ውስጥ። ምንድነው ያ ሁሉ የሚሰራው? መንግስት ደግሞ ያንን ማሳየት መቻል አለበት። ጉልበት እንዳለው አሳይቶናል በተለያዩ ቦታዎች። አማራው ሀገር ችግር ተፈጠረ ሲባል ወድ ሳይፈጠር በፊት ወታደሩን ልኮ ጸጥታ እንዲከበር አድርጓል። እንግዲህ በእነሱ አመለካከት ጸጥታ ደፍርሷል ብለው አንዳንድ ወንጀለኞችን ወንጀለኞችን ከያሉበት በሄሊኮፕተር እያመጣ አዲስ አበባ አስሯል። ይሄንን ማድረግ የሚችል ኃይል እንዴት በተለያየ ምክንያት ጸጥታ ይደፈርሳል እያለ አዲስ አበባ ውስጥ አይተናል። ኢዘማዎችን ማን ነው የአዲስ አበባ ባልደራሶችን እንዳይሰበሰቡ አድርጓቸዋል። እኔ ደግሞ ምፈራው የማንወደውን የማንፈልገውን አመለካከት እንዳይሰማ እንዳይንጸባረቅ ስለምንፈልግ እንከለክላለን። የምንወደውን ደግሞ ሲደረግ ደስ ይለናል ሊደረግ እንላለን። የጸጥታ ጥያቄ ያስጨንቀናል። ያን ነገር ማሰመቻላል
ብቻ መንግስት በሁሉም ክልል የጸጥታ እንትኖችን ያስማጠበቃለበት
አላፊነቱ አማራው ብቻ ችግር አለ ብሎ እዛ መላክ ብቻ አይደለም። በየቦታው አላፊነት አለበት። የመንግስት ዋናው ትልቁ ስራው ይሄ ነው።
አህመድ አሁን የዜና ሰዓታችን ደርሷል። እንግዲህ ወደሚቀጥለው እንትን
እንግዲህ ከዜና በኋላ ውይይታችን እንቀጥላለን።
ደምና ረፋዳቸው አድማጮች ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የአማራ ብሔራዊ ንቅናቄ ከፍተኛ አመራሮች በስዊድን ከከፍተኛ የመንግስት ባለስልጣናትና ከፓርላማ አባላት ጋር ተወያዩ። እንዲሁም ትናንት በስቶክሆልም ታላቅ ህዝባዊ ስብሰባ አከናውነዋል። ከአባላት ደጋፊዎቻቸው ጋር ለመምከር በአውሮፓ ይፋዊ ቱር እያደረጉ የሚገኙት የአብን ምክትል ሊቀመንበር ረዳት ፕሮፌሰር በለጠ ሞላና የድርጅት ጉዳይ ኃላፊው ጋሻ መርሻ ባሳለፍነው ወር በስዊድን የአፍሪካ ቀንድ ልዩ መልእክተኛ የሆኑትን ኡርባን አንደርሰን እንዲሁም የአፍሪካ ዲፓርትመንት ዴስክ ኦፊሰር የሆኑትን አንግሊካ ሊዮን በሪን በጽህፈት ቤታቸው በመገኘት ተወያይተዋል። በውይይቱም በአብን አደረጃጀት ዓላማ እንዲሁም አብን በመጪው ምርጫ ስለሚኖረው ሚና በሰፊው ተወያዩ ሲሆን በተጨማሪም አብን ለአማራ ህዝብ እንዴት አማራጭ ሊሆን እንደተዘጋጀ ሰፊ ማብራሪያ ተሰጠ ሲሆን ከባለስልጣናቱም በኩል ስዊድን የኢትዮጵያን ወቅታዊ ሁኔታ በጣም በቅርበት እየተከታተለች መሆኑን ገልጸው የምታደርገውን የሰብአዊ እርዳታ እንደምትቀጥልም ተናግረዋል። በመጨረሻም በአጠቃላይ ወቅታዊ ኢትዮጵያ ጉዳይ ላይ ውይይትም ተደርጓል። በተያያዘ የአብን አመራሮች ባሳለፍነው አምስት ስዊድን ፓርላማ በመገኘት የስዊድን ፓርላማ አባልና በፓርላማ ውጭ ጉዳይ አባል የሆኑትና በመላ ኢትዮጵያውያን ዘንድ በሰፊው የሚታወቁትን የኢትዮጵያ ወዳጅ አንደርስ ኦስተርበሪን አናግረዋል። በንግግራቸው ስለ አብን አመሰራረትና ዓላማ፣ ስለ አማራ ህዝብ አጠቃላይ የህልውና ትግል እንዲሁም ስለ ቀጣዩ ምርጫና የፖለቲካ የኃይል አሰላለፍ መወያየታቸው ተዘግቧል። በማስከተልም በፓርላማው የስደተኞች ንዑስ ኮሚቴ አባል የሆኑትን ካዲር ካሲር ጋር አግኝተው ተወያይተዋል። በውይይታቸው ከኢትዮጵያና እንዲሁም በአጠቃላይ ከአፍሪካ በሚሰደዱ ስደተኞችና አያያዛቸው ላይ እንዲሁም በኢትዮጵያውያን ስደተኞች ጉዳይ ውይይት ተከናውኗል። በተያያዘ የአማራ ብሔራዊ ንቅናቄ ከአባላት ደጋፊዎቹና ከኢትዮጵያውያን ጋር ትናንት እዚህ ስቶኮልም በሚገኘው ባገሞሰን ፎልኬቲዩስ ውይይት አከናውኗል። በርካታ አባላትና ደጋፊዎች በተሳተፉበት በዚሁ ዝግጅት በአብን ምክትል ሊቀመንበር ረዳት ፕሮፌሰር በለጠ ሞላና እንዲሁም የድርጅት ጉዳይ ኃላፊው ጋሻው መርሻ እንግዶች በሆኑበት በዚሁ ፕሮግራም የአማራ ማህበር ፕሬዚዳንት አቶ ጌራ ወርቅ የአማራ ማህበር በስዊድን ምን እየሰራ እንደሆነ በሰጡት ማብራሪያ ፕሮግራሙ የተጀመረ ሲሆን፣ በማስከተልም የዕለቱ እንግዶች ስለ አማራ ህዝብ የህልውና ትግል፣ ስለ አብን አመሰራረት የትግል ስልት፣ የወደፊት ስትራቴጂ እንዲሁም ስለ ቀጣዩ ምርጫና የኃይል አሰላለፍ ሰፊ ማብራሪያ ሰጥተዋል። የጥያቄና መልስ ፕሮግራም የተከናወነ ሲሆን በመጨረሻም በተካሄደው ጨረታ ፕሮግራም ለጨረታ የቀረበው በእስር የሚገኙት የአብን አመራሮች ክርስቲያን ታደለና በለጠ ካሳ ፎቶግራፍ ሲሆን ከፍተኛ ጨረታ ፉክክርም ተስተውሏል። በተለይ የሞረሽ ወገን ስዊድን እና የኖሮ የአማራ ማህበር ከፍተኛ ፉክክር አድርገዋል። በመጨረሻም አቶ አያሌውና ጓደኞቻቸው በ86,000 ክራውን ጨረታውን አሸናፊ ሆነዋል። ይሁን እንጂ የጨረታው ምስል ከፍተኛ የጨረታ ፉክክር ላሳየው ለጎረቤት የኖርዌይ አማራ ማህበር በስዊድን በስጦታ መልክ እንዲበረከት አድርገዋል። በወለጋ ከታገቱት 17 ተማሪዎች መካከል 12ቱ ተማሪዎች ናቸው ብሏል ደምቢዶሎ ዩኒቨርሲቲ። ይህ የተገለጸው ሰላም ሚኒስትሩ ሙፈሪያት ከሚል ፌደራል ፖሊስ ኮሚሽነር ዳሻው ጣሰውና ጠቅላይ ሚኒስትሩ ፕሬስ ኃላፊ ንጉሱ ጥላሁን በደምቢዶሎ ባደረጉ ስብሰባ ላይ መሆኑን የአማራ መገናኛ ብዙሃን ዘግቧል። ገታውን የሚያጣራ ከፍተኛ ምርመራ ቡድን ተቋቁሟል ሲሉ ሲናገሩ፣ በተያያዘ አቶ ንጉሱ ቀደም ሲል 20 ተማሪዎች ስለመለቀቃቸው የሰጡት መረጃ ትክክል እንደነበረም ተናግረዋል። ባሳለፍነው ሳምንት በአማራ ክልል በባህር ዳር ደብረ ማርቆስና ወልዲያን ጨምሮ በበርካታ አማራ ከተሞች የደምቢዶሎ ዩኒቨርሲቲ ተማሪዎችን እገታ የሚያወግዙ ከፍተኛ ሰልፎች ተደርገዋል። ሰልፈኞቹ መንግስት አጋዥ ተማሪዎችን በአስቸኳይ እንዲያስለቅቅ መጠየቃቸውን የአማራ መገናኛ ብዙሃን ዘግቧል። መንግስት ለእገታው በቂ ምላሽ አለመስጠቱንም በጽኑ አውግዘዋል። አጋቾች ህጋዊ እርምጃ እንዲወሰድባቸውም አሳስበዋል። በተለይ በባህር ዳር ከተማ እጅግ ከፍተኛ ቁጥር ያለው ህዝብ ተገኝቷል። ይኸው ሰልፍ ቀጥሎ ዛሬም በጎንደርና በሌሎች የአማራ ክልል ከተሞች እጅግ ከፍተኛ ሰልፍ በመከናወን ላይ ይገኛል። በሌላ ዜና ጠቅላይ ሚኒስትር አብይ በደምቢዶሎ ዩኒቨርሲቲ ልጆቻቸው የታገቱባቸውን ወላጆች ሰሞኑን በአካል እንዳናገሩ ፋና ብሮድካስት ዘግቧል። መንግስት አጋቾችን ለማስለቀቅ ምን እየሰራ እንደሆነ አብይ ለወላጆች አስረድተዋል ተብሏል። ታጋቾቹ ጉዳት እንደደረሰባቸው የሚያሳይ መረጃ እንደሌለው ለወላጆቻቸው ተናግሯል ተብሏል። በተያያዘ ዜናም የአማራ ብሔራዊ ንቅናቄ ባወጣው መግለጫ የታሰሩት አመራሮቹ በአንድ ወር ካልተፈቱ ህዝባዊ ሰልፍና አድማ እንደሚጠራ በፌስቡክ ገጹ ባሰራጨው መግለጫ አስታውቋል። የካቲት 22 ሰልፍ የካቲት 26 27 አድማ ያካሂዳል። ከመጋቢት 3 ጀምሮ አባሎቹ እስኪፈቱ ደግሞ ህዝባዊ እምቢተኝነት ይጠራል። ለታገቱ የደምቢዶሎ ዩኒቨርሲቲዎች ተማሪዎች፣ በወጣቶች እና በሌሎች የሚጠራውን ሰልፍ እንደሚደግፍም አስታውቋል። የክልል ባለስልጣናት ተጠርጣሪ ወንጀለኞችን ለመያዝ አልተባበሩኝም ሲል ወቅሷል የፌዴራል ጠቅላይ አቃቤ ህግ። ክልሎች ለወንጀል ምርመራ ተባባሪ አይደሉም ብሏል። በፌዴራል ወንጀል ተጠርጣሪዎች ብዛት ቤኒሻንጉል ጉሙዝ ክልል ቀዳሚው ሲሆን ደቡብ፣ ኦሮሚያ፣ ሶማሌ፣ አማራና ትግራይ በቅደም ተከተል ይከተላሉ ብሏል። አቃቤ ህግ ብርሃኑ ጸጋዬን ወቀሳ ያቀሰሙት ለህዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ላይ እንደሆነ ተዘግቧል። ባሳለፍነው ሳምንት አምስት የሰብአዊ መብት ተከራካሪ ድርጅቶች የደምቢዶሎ ዩኒቨርሲቲ ተማሪዎችን እገታ በማውገዝ የጋራ መግለጫ አውጥተዋል። ለመገናኛ ብዙሃን የተሰራጨው መግለጫ ካወጡት ድርጅቶች መካከል የኢትዮጵያ ሴት የሕግ ባለሙያዎች ማህበርና የኢትዮጵያ ሰብአዊ መብት ካውንስል ይገኙበታል። ታጋጆቹ የት እንዳሉና በምን ሁኔታ ላይ እንደሚገኙ መንግስት እንዲያሳውቅ በመግለጫ ጠይቀዋል። ትራንስፓረንሲ ኢንተርናሽናል ባወጣው የሙስና ደረጃ ኢትዮጵያ ከ180 ሀገሮች 96ኛ ደረጃ ይዛለች ብሏል። ሀገሪቱ ከ100 ከተያዘው ነጥብ ነው 37 ነጥብ ያገኘችው። እንደ አውሮፓውያን አቆጣጠር 2018 ያገኘችው 114ኛ ደረጃ ነበር። ከሰሃራ በታች ያሉ አፍሪካ ሀገራት የሙስና አማካይ ነጥብ 32 መሆኑ ሲነገር፣ ለዘንድሮ ሪፖርት ዋናው መስፈርት የፖለቲካ ገንዘብና ሙስና ትስስር ነው። ከምስራቅ አፍሪካ ደቡብ ሱዳን ቀዳሚ ሆናለች። በትግራይ ክልል ነዋሪዎች ከንግድ ባንክ ገንዘብ ለማውጣት ተቸግረናል ማለታቸውን ቢቢሲ የአማርኛው ዘግቧል። አብዛኞቹ የባንኩ ቅርንጫፎች ከ1 እና 2000 ብር በላይ አይሰጡም። ደሞዝ ከባንክ የሚያገኙ የመንግስት ሰራተኞችም በቂ ገንዘብ የለም ተብለዋል። ባንኮቹ ግን በርካታ ደንበኞች ቀድመው ገንዘባቸውን በብዛት ስላወጡ የገንዘብ እጥረት ገጥሞናል ይላሉ። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
የኢትዮጵያ ድምጽ ሬዲዮ አድማጮች የውጫታ ፕሮግራም እነሆ ሰዓቱን ጠብቆ ተጀምሯል። ከዛሬው የውጫታ ፕሮግራም ማችን ጋር አብራችሁን እንድትሆኑ እየጋበዝን ለዛሬው አጭር መጣጥፍ ይዘንላችሁ ቀርበናል። ከፕሮግራሞቻችን ጋር እንደተለመደው አብራችሁን ሁኑ። የዱባይ የተነሳው የካታር ኤርዌይስ አውሮፕላን እኔና ሌሎች መንገደኞች ይዞ የጋዳፊን ቦዲጋርድ በመሰሉ ሆስቴሶች መስተንግዶ ወደ አንድ ሰዓት ያህል ተጉዞ ዱሃ ላይ አረፈ። ከፕሌን ወርደን ወደ ውጭ ስንወጣ ያልጠበቅኩት ሙቀት መላ ሰውነቴን በላብ አጠበ። ፀሐይ አብራን ከመሬት ላይ ያረፈች እስኪመስለኝ ሙቀቱን መቋቋም አቃተ። ደግነቱ እንግዳ ማረፊያ ውስጥ ስንገባ የሙቀት መቆጣጠሪያ ስላለው ተነፈሰ። በላብ የራስ ልብሳችን እየተመለከተን በሙቀቱ ተገረመ። ጭንቅላታችንን እየነቀነቀን ከአዲስ አበባ 3 ጥፍ የሚልቀው ሙቀት በግርምት እንድናስበው አደረገ። የካታር ዋና ከተማ ዱሃ ነው ወይም ካታር ያላት ከተማ ይሄው ዋና ከተማ ዱሃ ብቻ ነው ቢባል ይቀላል። የበሬ ግንባር የምታክል ሀገር፣ በጣም ሀብታም ሀገር፣ የአልጀዚራ አረብኛም የአልጀዚራ እንግሊዘኛም መቀመጫ፣ ተጽኖ ፈጣሪ ሚዲያ ሀገር። ጂም ሞሪሰን እንደሚለው whoever controls the media controls the mind። እቺ ትንሽ ሀገር በትልቁ የብዙሃን የአረብ ዓለምና የምዕራባውያን በሚዶዋ የተቆጣጠረች ሀገር ነች። በመሃል ዱሃ ላይ ለሰማይ የቀረቡ ህንጻዎች፣ በባህር የተከበበ የህንጻ ጫካ ይታያል። ከ10 ካታርን ለመኖሪያ ምቹ ለማድረግ በመቶ ሺዎች የሚቆጠሩ የሰለጠኑና የጉልበት ሰራተኞች ሀገሪቱን እንደ አዲስ ሲያፈርሱ ሲገነቡ ነው የሚሉት። የሕክምና ሙሉ ምርመራ አድርገን ከህዝቡ የተቀላቀልነው በሁለተኛው ቀን የመኖሪያ ፈቃድ መታወቂያ እስኪመጣ መጠበቅ ነበረብን። ያስኪውን ስራ መስራትም ሆነ መንቀሳቀስ አይቻል። እኔ ግን ከከሚሴ ከመጣውና ከተዋወቅኩት ሲራጅ አሰፋ ጋር መዝዋዘር ጀመርኩ። በየቦታውና በየቅርብ ርቀቱ መስጊዶች ይታያሉ። በግሩም የስነ ህንጻ ጥበብ የተገነቡት መስጊዶች ልዩ ውበት አላቸው። በመስጊዶቹ አናቶች ኮከቡን የሚይዙት ቱባው ወደ ሰማይ የአማኞቹን መልእክት ይዞ የሚፈነጠቅ ሮኬት ይመስላሉ። መስጊዶቹ ከአማኞቹ ስግደት በተጨማሪ የኛ ስደተኞቹም መጠጊያ ነው። ብዙ የተለያየ ሀገር ስደተኞች የተጣራና የተዘቀዘ ባለቤታቸው ይዘን የምንሄደው አቅራቢያችን ከሚገኙት መስጊዶች ነው። ወደ መስጊዶቹ ግቢ የውሃ ጀሪካን ይዘን ስንገባም ሆነ ስንወጣ ማናቸው? ከየት ነው የመጣችሁ? ምንድን ነው እምነታችሁ? የሚል አልነበር። አልፎ አልፎ እኔም ሻወር ወስጄ በመስጊድ ባሉ የገላ መታጠቢያ ቤቶች ውስጥ ጨርሼ ስወጣ በመንገድ የሚያገኙኝ የአገሪቱ ዜጎች ሰላሙ አለይኩም ከማለት በቀር አንዳች ጥያቄ ጠይቀውኝ አያውቁም። ለዚህም ዛሬ ርቄ እንኳን ለነበራቸው ፍጹም ጨዋነት ምስክር ነኝ። ኮርኒሽ በመባል የሚታወቀው መሃል ከተማውን ለሁለት የሚከፍለው የባህር ውብ ባህር ሰማያዊ ባህር ረቀው የቆሙ አሮጌ ጀልባዎች ውበቱን አላጠፉት። በባህሩ ዙሪያ የውጭ አገር ዜጎች ይሮጣሉ። ዘውትር ነጭ የሚለብሱት የአገሪቱ ወንዶች ጥቁር ከሚለብሱት የአገሪቱ ሴቶች ጋር በባህሩ ዳርቻ ተያይዘው ሲሄዱ ሲታዩ በአዘንም በደስታም ጊዜ አንለያይም የሚል ይመስላል። ወደዚህ ባህር ዘውትር መምጣት ያስደስተኛል። ዳምበሳው አውቶቡስ ነጻ ሊባል በሚችል የካታር ባስ ምቾት ባለው መቀመጫ በርካሽ ፈለጉበት ቦታ ላይ ስለሚቻል ዘውትር እጓዛል። ለ2022 ካታር ለምታዘጋጀው ዓለም ዋንጫ ለምትሰራቸው ስታዲየሞች ትልቅ ኤርፖርት ከተለያየ ሀገር የሚመጡ በተለይም ከህንድ፣ ከኔፓል፣ ከስሪላንካ የሚመጡ የኮንትራት ሰራተኞች ብዛት ቢኖርም ቪዛ ገዝተው ሂሳብ ተነጋግረው የሚሰሩት የኢትዮጵያ ሰራተኞች ግን ተመራጭ ነበሩ። በስግብግብ ደላላዎች ተታለው የመጡ የከሚሴና የባሌ ገበሬዎች የሀገሪ የኢትዮጵያ ሰዎች ሀገሩ ላይ መስራት ተስኖት የሚያሰራው መንግስት የሚደግፈው አካላቱ በሰው ሀገር የመጣው የሀገሪ ገበሬ እጆቹ መጅቋጥረው ወገቡን አፍሮ ሲቆፍር ይውላል። አፈር ሲልቅ ይውላል። ምድርን በሚበሳው ሐሩር ፀሐይ ያጎበዝ ገበሬ አሰሪ ተቀጥሮለት ቀና ሳይል በቀን ስራ ላይ ይውላል። የገበሬ በአገሩ እጹብ ድንቅ መልካ ምድር ንጹህ አየር እየማገ ሞፈር ቀንበሩን ይዞ ለሚያምር ሌማና ፉጨት እንዳላረሰ ሚስቱና ልጆቹን አስከትሎ ሰብሉ እንዳላረመ ለከብቶቹ ስም አውጥቶ ጠርቶ እንዳላዘዛቸው ከአንድ ወር ከአስር ተቀምጦ በኩራት የዘራውን ሰብል እንዳላየ ዛሬ በባዕድ አገር አሰሪ ተቀጥሮለት ቀና ሳይል ቶሎ በል እየተባለ ሲቆፍር ሳይ እጅግ በጣም አዘንኩ። ዘውትር እንደማደርገው 57 ቁጥር ባስዬ ወደ ባህሩ ወደ አለበት ቦታ ተጓዝኩ። በባህሩ ዙሪያ ስዞር ቆየውና በባህሩ ውስጥ ዘልቄ አጥሩን አልፌ ወደ ታች ወርጄ ባህሩ ዳር ተቀመጥኩ። ፍጹም ሰማያዊ ባህር የሚወዛወዝ ውሃ ልቀቁኝ ልቀቁኝ የሚል ወሮሮ እየሄደ ከግድቡ ጋር ይላተምና ይመለሳል። መገደቡን አልፈለገውም። ያጉረመርማል። በዝግታ ይጮሃል። ሰማያዊ ባህር ያየዋል። ሰማያዊ ሰማይ ግን ሰማዩን ባህር ነፃ አላወጣውም። እንደ ልቡ እንዲፈስ አላረገውም። ግን ይተያያሉ ግን አይደማመጡ ከተቀመጥኩበት ድንጋይ ላይ እግሬን ካሳረፍኩበት ተጠርመሃል ውሃዎች መጥተው እግሬን ያራሱ ይመለሳሉ ወደ ባህሩ ወደ ጭቁኑ ባህር በገባ እንደማልወጣ አውቃለሁ ለጊዜው ግን ዳር ላይ ተቀምጫለሁ ማርች 2010 ዶሃ
አድማጮቻችን ስካውስ ተከታተሉት የነበረው በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። አሁን ከዚህ ቀጥሎ ደግሞ ቃለ ምልልስ ከቀድሞ የአፋ መስራችና መሪ የነበሩት ከአቶ መርሻ የሱፍ ጋር እና አቶ አህመድ አሊ ኢንተርቪው ቃለ ምልልስ ያደርጋሉ። እስከዛው እንከታተሉ።
አስተሳሰብ ያው በግሩፕ በቡድን በቡድን ተያዘ። እንግዲህ ሀገር ውስጥ ምን መደረግ አለበት? የጥናት ቡድኖች በርከት ባለው የቦታው መቋቋም አለባቸው። ሀገር ውስጥ ያሉትም የጥናት ቡድኖች ያቋቁሙ፣ ውጪ ያለውም ተማሪ በያለበት ቦታ ላይ በተማሪው እንቅስቃሴ ውስጥ የፖለቲካ ዝንባሌ ያላቸው ክላሪቲ ያላቸው ወደዚህ ወደ መታገልና ለመንደራጀት ፈቃደኛ የሆኑትን በጥናት ቡድን መልክ ማሰባሰብ ያስፈልጋል የሚል እምነት ተይዞ ነው። እንግዲህ ሁሉም በየፊናው ትንሽ ነገሮች እየተሰሩ ያሉ ያው መንግስት መከታተል ባበዛበት ጊዜ የተወሰኑት አውሮፕላን ጠልፈው እነ ብርሃነ መስቀል ወደ ሱዳን ወጡበት። እኔ ደግሞ ቀናዬ ቀናኝ በዛው አመት ውስጥ ነበረ ወደ ድርዳው አካባቢ ግንኙነት ከሰው ጋር አሰል ወደ ዘመድ ስለነበረኝ ወደ ድርዳው እየተደበቅኩኝ ስፈልግ በጋዜጣ ፈልግ ነበር። በዛው ወደ ሱዳን ወጣሁ። ከዛ በኋላ ሁላችንም በያለንበት አንደኛ የጥናት ቡድኖችን ማጠናከር፣ ሁለተኛ የፖለቲካ ድርጅት ሊመሰረት ስለሚችል ፕሮግራሙን ማዘጋጀት፣ ያ ድርጅት ምን አይነት መሆን አለበት በምን መመራት አለበት የሚለው ላይ ግልጽነት እንዲኖር ርዕዮተ ዓለማዊ ጥናትና ውይይቶች በየመቀጠሉበት ሁኔታ ነው። ከዛ ኢትዮጵያ ውስጥና ከሀገሮች 9 12 እንደዚህ የጥናት ተለያዩ ቡድኖች ከተመሰረቱ በኋላ አሁን ፓርቲ መመስረት አለበት ወደሚል አስተሳሰብ እየደረሰበት ነው። ፓርቲ ምስረታውን ግን ለማድረግ መሰብሰቢያ ጉባኤ ማድረግ ያንን ፋሲሊቴት ማድረግ ምንም አልነበረም ሚንስ አልነበረም። ስለዚህ ያው ያንን ለማሟላት ደግሞ ሌላ ጥረት አስፈልገ። መጀመሪያ አንድ ቦታ መሰባሰብ እንችል እንደሆነ ሞክር ተብሎ የተወሰኑ አገሮችን አፕሮች ማድረግ ተጀመረ። በዚያን ጊዜ ደግሞ የቻይናና የሶቪየት ዩኒየን የሪዮት ዓለማዊ ትንሽ ችግሮች ልዩነቶች ስለነበሩ ያም ወደ ራሱ የግራ ቡድን ከሆነ ያም ወደዛ ለሚስብ ስለሚሞክር እኛ ከሁሉ ነፃ ሆነን መቆየት አለብን የሚል አፕሮች ስለነበረን አሳሰብ ስለነበረን ማርክስ ሌኒስት አይደለንም ይያል ነበር የቀጠልነው አይደለንም ለዚያም ለዚያም እንደ ማርክስ ሌኒስት አይደለንም የኢትዮጵያ ውስጥ ዲሞክራሲ ለማምጣት የምንሰራ ሀገር ወዳድ እንቅስቃሴዎች ነን ማስተያየትም ደረጃ እንደዛ ብለን ነበር የቀጠልነው ይሄ ነው አጀማመሩ
ግን ማርክስ ሌኒስት አይደለንም ስትሉ እንደውም ደርግ በዚያን ጊዜ የምንድነው የዲሞክራሲ ኢትዮጵያ ትቅደም የሚለውን እንትን ሲል እናንተ እንደውም በኢህአፓ አካባቢ የነበሩ ልጆች ማሾፍ ያርገውት ነበር ሶሻሊዝምን አያቅም ኢትዮጵያ ራሷ እንትን የላትም ወዘተ ሲባል ነበርና እናንተ እንደውም የሶሻሊስት የኮሙኒስት አቋም ነበራችሁ ነው የሚባለው ስተት ነበር ማለት ነው
ኖ አይደለም አሁን ያመታት ልዩነት ነው እኛ የተቋቋምነው በ64 በኢትዮጵያ ደርግ የመጣው በ66 አዎ እና በ64 ዓመተ ምህረት እና ከ62 61 ምናምን ገደማ የነበረው ነው መጣክሰ
ከዛ በኋላ ግን ከያራችሁ ማለት ነው
ኖ ያንንም ቢሆን ማርክሲስት ነን ኢንፋክት የኢትዮጵያ ኮሙኒስት ፓርቲ ብሎ ነው የተቋቋመው እና ግን ለራሽያኖችም ሆነ ለቻይኒዞች ለሌሎች ማርክሲስት ነን ካል ከኛ ጉያ ግቡ ዛ እነሱ ልትርኩት ላለመግባት ነው
ኦኬ እንጂ ማርክሲስቶች
ማርክሲስቶችን ኮሙኒስቶች የኢትዮጵያ ኮሙኒስት ፓርቲ
ለአሁንስ
አሁን ሶሻል ዲሞክራቲክ
ሶሻል ዲሞክራት ናቸው ሶሻል ዲሞክራት ያንን ያንንና አሁን እስቲ እንደው ባጭር ለኛ በሚገባል ያን ጊዜ የነበራችሁ ማርክሲስት ኮሙኒስት ነበራችሁ አሁን ሶሻል ዲሞክራት ናችሁ ምን ላይ ነው በኢኮኖሚው ነው በአይዲዮሎጂ ነው በምንድን ነው
ቤዚካሊ የሶሻል ዲሞክራሲ
የናንተ ነው
የኛ አው የኛን አንተም ሶሻል ዲሞክራሲ ስለሆንክ ምን ችግር የለውም
ሀገር ነው ሶሻል ዲሞክራሲ የሚገባው አገር
አው ሶሻል ዲሞክራሲን በብዛተኛ ያመንበት የመጣ ነው በፊት የማርክሲዝም ሌኒኒዝም ፕሮሌታሪያን ዲክቴተርሺፕ የኮሙኒስት ስርዓት የግለሰቦች መብት እና መድበለ ፓርቲ ዴሞክራሲን አለመፍቀዱ ለህብረተሰባዊ እድገት ምቹ አለመሆኑን ይሄም ደግሞ ከፖለቲካ እድገት ካስተሳሰብ እድገት ጋራ ከህብረተሰብ እድገትም ጋራ ሊጻረር የሚችል መሆኑን በኤክስፐሪመንት ያደረጉት ደግሞ ስለ ሶሻሊስት እና የሚሉት ሀገሮችን ደግሞ ስናይ ዲክታቶሪያል ሪሌሽንሺፕ ኢቭን በሰራተኛው ላይ ኢምፖዝ ያደረጉ በማየታችን የለም ይሄ ፖለቲካል ዴሞክራሲ ከ እነዚህ በዚህ በዲክታቶሪያል ሪንትን በሚፈጥር ሪዮት ውስጥ ሊስፋፋ አይችልም ስለዚህ ዴሞክራሲ ለሰው ልጅ እድገት አስፈላጊ ነው ሰብአዊ መብት መከበሩ አስፈላጊ ነው መድበለ ፓርቲ ዴሞክራሲ አስፈላጊ ነው የሚለው እንትን ውይይት በውስጣችን ለብዙ አመት ሲካሄድ ቆይቶ ነው በኋላ በ82 አካባቢ በኢትዮጵያ ነው ጀርመን ውስጥ ያደረግነው ጉባኤ ላይ ፎርማሊ ሶሻል ዴሞክራቲክ መሆን አለበት የፓርቲው ሪዮት ብለን አዶፕት ያደረግነው
ስለዚህ ኢትዮጵያ ህዝብ አብዮታዊ ፓርቲ ኢትዮጵያ ሬቮሉሽነሪ ኢኮኖሚ ነው አብዮታዊ እና ሶሻል ዴሞክራሲ ሬቮሉሽነሪ አይደለም ሶሻል ዴሞክራሲ አብዮታዊ አይደለም
ይቅርታ
እንግዲህ ይገናኛል
ይቅርታ አድርግልኝና የቡርዥዋ አብዮት
ኦኬ
አብዮት ነበር የሚባለው
ኦኬ
ዲሞክራሲ ለማምጣት አውሮፓ ውስጥ የተካሄዱት የቡርዥዋ አብዮቶች ሁሉ አብዮት ነበሩ የዲሞክራሲ አብዮት ለዲሞክራሲ እንቅስቃሴ በሙሉ አብዮቶች ነው አብዮት ማለት ጎላ ያለ ለውጥ ስር ነቀል ለውጥ ማለት ነው ከፊውዳሊዝም ወይንም ከባኮር ስርዓት ወደ አዲስ ስርዓት መምጣት ማለት ነው እንጂ አብዮት ማለት ሶሻሊዝም ማለት አይደለም አብዮት ማለት ኮሙኒዝም ማለት አይደለም ግን የኮንሰፕት ኮንፊውዥን ተፈጥሯል ኢትዮጵያ ውስጥ ያው ደርግ አብዮት ነው አብዮታዊ ነኝ ያለ ደርግ ደግሞ ኢምፖዝ ያደረገው ሶሻሊስት ነኝ ያለ ሶሻሊስቶች ደግሞ ኢትዮጵያ ውስጥ ሶሻሊስት ነው የሚሉት ሁሉ ዲክታቶሪያል እንትን ስለፈጠሩ ኮንፊውዥን ተፈጥሯል የኮንሰፕት ክላሪቲ የለም ግን አበየ እንቢ አለ ማለት ነው በግዕዝ እንቢ አለ የነበረው ስርዓት የነበረውን ገዢ ክፍል አመጸበት እንቢ አለ ማለት ነው። አብዮት የመጣው ደግሞ አበየ ከሚለው ከግዕዝ ቃል ነው።
እና ለታመጹ ታስባላችሁ?
አመጸን ነበር እንጂ በስርዓቱ ላይ አሁንም ሶሻል ዲሞክራቶች ሆነን
አብዮት አይተውናት ልታመጹ ነው ማለት ነው።
የስም ነገር ነው። ስሙን ይዘነዋል። ታሪካችን ስለሆነ ስሙን ይዘነዋል። አሁን ሶሻል ዲሞክራቲክ ነን። መድበለ ፋርሲ ስርዓት ነው የምንደግፈው። በዛ ነው የምንፋለመው።
በአመጽ አይደለም ለውጥ የምታመጣው።
በሰላማዊ ትግል፣
በሰላማዊ መንገድ። የሶሻል ዲሞክራሲን ዋናው እንትኑ ምንድነው? በሰላማዊ መንገድ ህዝብ በማስረዳት በውይይት ለውጥ ማምጣት ነው እንጂ ስርነቀል አብዮታዊ ወይንም አበየርሶ እንደሚሉት አመጽ የሚለውን አይቀበሉም። ለዚህ ነው በዚያን ጊዜ በነበረው እንግዲህ ወደ አሁን ያወዳለው እስከመጣተን ድብት ያለፈውን እንነካካውና የኢህአፓ ዘመን የነበረው ወጣት ሌላ አንድ በሌላ በኩል የነበረ ኃይል ነበር መኢሶን የሚባል። ሁለቱም ድርጅቶች ለኢትዮጵያ ህዝብ ብልጽግና፣ ደህንነት ወዘተ ወነዚህ ጥሩ ነገሮች ነው የሚነበሩት። ምንድን ነው ያጣላችሁና መገዳደል ደርሳችሁ? እኔ ማንንም የሆነጅል አይደለም። አሁን ግን የኢትዮጵያ ህዝብ የሚያቀው አለ። እንደውም አንዳንዱ መናስታ የተሰጣል ኢህአፓና መኢሶን እርስ በርሳችሁ ባይጣሉና እንደዛ አይነት ችግር ኢትዮጵያ ውስጥ ቀይ ሽብር ነጭ ሽብር ባይደርስ ኖሮ ደርግ ተንሰራፍቶ አይቀመጥም፣ አሁን ላለንበት ጊዜም እንኳን አንደርስም ነበር። ቢስማሙ ነበር፣ ተቻችለው ቢስማሙ ኖሮ ችግሮች ይቀንሱልን ነበር ይላሉ። እንደርሶ እንዴት ያውታል ደሞ? ለዛውስ ምንድነው ያጣላችሁ? ሲሪየስ ሆነው ምንድነው ዓለም ሰዋት ያልቻላችሁበት ምክንያት?
በመጀመሪያ ጥያቄው መነሳቱ አግባብ አለው፣ ትክክል ነው። መጣላታችን አሁን ዊዝ ሃይንድ ሳይት ነው፣ ከሰላሳ አርባ አመት በኋላ ነው የምንለው። ሃይንድ ሳይት ኢዝ 2020 ይላሉ ፈረንጆች። ሙሉ በሙሉ ነው በኋላ ነው የምታየው ነገሩን። ያን ጊዜ ባፍላ እያንዳንዱ ጥያቄ በፓሽን ነው ሰው የሚታገለው ከስሜት ጋራ። ይሄኔ ትክክል ነው፣ ይሄ ነው፣ ይሄ ነው፣ ይሄ ነው ተብሎ ነው እንትን የሚሉት። እና ባይሆን ኖሮ ጥሩ ነበር።
ኦኬ፣
መጋጨታችን ስህተት ነበር። ሁለተኛ ነገር አብረን ነው እኮ የታገልነው በተማሪ እንቅስቃሴ ውስጥ። እኔ ተሰድጄ ከዶክተር ኃይሌ ፊዳና ከብርሃነ መስቀል ከሁለቱም ጋር ነበር ኮረስፖንድ ማድረገው። ሶማሌ ነሰድጄ ተቀምጬ ሁለት ዓመት ከሁለቱም ጋር ነበር ኮረስፖንድ ማድረገው። አዲስ አበባ እያለሁ ከዶክተር ወርቁ ጋራ የሜሶን አባል መሪ ሆነ ከነበረው ከሱ ጋራ ወረቀት ዲስትሪቢዩት ሳደርግ ሊፍሌቶች የተማሪ እንቅስቃሴ እሱ ራይድ እየሰጠኝ ነበረ። ሌሎቹም አሁን ስማቸውን መጥቀስ ማልፈልጋቸው ሰዎች ጋር አብረን ነበር የሚሰራው። ከሀገር ቤት ሳልወጣ ጀምሮ በኋላ ሜሶን ኢህአፓ ምናምን በኋላ የመጡ ነገሮች ናቸው። እና ኢት ዌንት ሮንግ ዶክተር አንተ ዶክተር ኃይሌ ፊዳ ፓሪንትን አልጄሪያ ሄዶ ከነብርሃነ ፈቃዳ ሁለቴ ሶስቴ ተመላልሶ ተወያይተዋል፣ ተነጋግረዋል። በብዙ ነገር ተስማምተው በአንዳንድ ነገሮች ሳይግባቡ ቀርተው ነው ወደ ሁለት ድርጅት ለመሆን የበቃ ነው። አንድ መሆን ነበረብን፣ በአንድነት መግባባት ነበረብን። ልዩነቱ ሊፈታ ይገባ ነበር ብዬ አምናለሁ። በአሁን ግን ሃይንድ ሳይት ነው፣ ከብዙ አመት በኋላ ያለ ግንዛቤ ነው።
ትክክል። ያለፈውን ቁም ነገሩ ምንድነው? ካለፈው መማር መቻል ነው። አሁን ይህንን ያነሳውበት ምክንያት አሁንም ይታየኛል አንዳንድ ችግሮች ኢትዮጵያ ውስጥ። ለምሳሌ መቶ የተለያዩ ድርጅቶች አሉ ኢትዮጵያ ውስጥ ለምርጫ የሚቀርቡ በዘርም በምንም እንትን የሚሉ እንደው ሌላው ቀርቶ የህዝብ በዘር የተደራጁት እንዳለ ቢሆኑ እንኳን በሀገር ደረጃ ተደራጅተናል የሚሉ ቢያንስ የተወሰኑ አሉ። እነሱ እንኳን መስማማት አልቻሉም። አሁንም ሁሉም የራሱን ፕሮፌሰር መስፍን ወልደማርያም ያሉት አለ፣ ሁሉም የራሱን ባንዲራ ቲሶስት ይዞ የራሱን ዘውድ ቲሶስት ይዞ እታገላለሁ ይላል። የኢትዮጵያ ህዝብ ምንም የሚያመጣለት የለም። 100 ሺህ 10 ሺህ 10 120 ድርጅት ስለተቋቋመና ተቻችሎ መስራትን የምንችል የምንለምድ ይመስልዎታል ወይ? አለበለዚያ ተመልሶ ያንን ስህተታችንን ሰርተን አሁንም ለጠላት አንወድቅም ወይ? አይታየውትም ወይ ችግር? እኔ ለምሳሌ አሁን አያለው ድርጅቶች አያለው።
ትልቅ ችግር ነው። ይህ ችግር ደግሞ ከግንዛቤ ጋራ ነው ሊፈታ ይችላል ብዬ ማምነው። ራሱ አሁን ለምሳሌ ያህል ባለፉት 30 አመቶች ይገዛ የነበረው ህወሓት ኢህአዴግ ራሱ በየብሔረሰቡ ያደራጃል እንደገና ያ ድርጅት ደግሞ ትንሽ ጠንከር ሲልበት ይከፋፈላቸዋል ማተም እየሰጠ ምን ይያለ ያበራከተው ገዢው ክፍል ነው ገዢው ክፍል ነው የፈጠራቸው ከዛ ማከል የሚሰልሉለት ሰዎችን ከዛ ውስጥ ከውስጥ ደግሞ ፈልፍሎ ይገዛል ባስፈልገው ጊዜ ድርጅቶችን ለመከን እንዲከፋፈሉ ያደርጋል እና ገዢው ክፍል ጭምር እየሰራ ነው እንኩቶ ያደረገው ተቃዋሚውን እና ተቃዋሚው የበለጠ ንቃት የበለጠ ክላሪቲ የበለጠ ግንዛቤ ሊኖረው ይገባል በእምነት ፖለቲካ በእምነት ፖለቲካ መታገል መጀመር አለበት ኢትዮጵያ ውስጥ አሁን ፖለቲካው የዘር ያካባቢ የነገሌ የሚል ነገር ነው በዛው መሰረት ነው እንኩቶ ያረጉት ያሉት የፖለቲካ ድርጅቶችን እና እነዚህ ድርጅቶች እነዚህ የበዘር የተደራጁ ድርጅቶች መደራጀት መብት ነው በዘር መደራጀት የፈጠረው ሁኔታ ነው ያንን ተገንዝበን ሁሉንም ከተደራጁ ወዲህ አውቀን ከነሱ ጋራ ለመስራት ዳያሎግ ለመጀመር ለመወያየት ነው የምንጀታርን ያለነው ነገር ግን ያ መፍትሄ ነው ወይ ብትለኝ ያ ችግር ነው እንጂ እየከፈከፈ ያለው ወደ መፍትሄ አይወስደን ብዬ ነው ማምነው እኔ አሁን የምናገረው የአፓ መሪነት አይደለም እንደ ግለሰብ ነው እንደ ቀድሞ የአፓ መሪያባል እንደ ላይፍ ሎንግ ህይወቴን በሙሉ የታገልኩ ሰው ለኢትዮጵያውያን አንድ ሀገር ነው ያለን አንድ ህዝብ ነው ያለን ብዬ ነው ማምነው ኢርስፔክቲቭ ምን ቋንቋ ይናገር ለኔ ያ ኢትዮጵያዊ ነው ወገኔ ነው እና በዚህ አስተሳሰብ ነው የኖርኩት በዚህ አስተሳሰብ ነው የታገልኩት ለሁሉም ነፃነት ለሁሉም እኩልነት ነው የታገልኩት እና አሁንም የምታገለው እንደ ግለሰብ አሁን የድርጅት መሪ አይደለሁም ድርጅቱን አልወክልም በእምነቴ ግን ጽኑ ነኝ እና የሚታገሉትን ደግሞ እደግፋለሁ በዚህ መንፈስ የሚታገሉትን እና ኢሃፓ በኔ አመራር ስር ኢድሃቅ የሚባለውን አላያንስ ፈጥሯል ኢድሃቅ የሚባለው በጦርነት ይጋደሉ የነበሩ መሰሩና ያፓን ኢዲዩንና ያፓን አብሮ የያዘ ድርጅት ነበር አላያንስ እና ደውዬ ጎሽ ወልደን ደውዬ ጠይቄው የደርግ ሰው ማሰልጠኛ ያያለ ያፓዎችን ለሊት አስወጥቶ ያስገድል የነበረ ሰው ነው እና ላግኝህ ኢትዮጵያን አብረንና ድንብየው ኢድሃቅ ውስጥ አብረን እንስራ ብዬ ጎሽ ወልደን አነጋግሬው ኢድሃቅ ውስጥ ገብቶ ነበር እና እኔ በዛ አላምንም በድሮ ነገራችን በጥላቻችን ወይም በዘር ቡድን አላምንም እና ኢትዮጵያን አንድ ህዝብ ነው ያለን አንድ ሀገር ነው ያለን ሁላችንም የምንችለውን አድርገን እቺን ኢትዮጵያ አሁን ካለችበት በጣም አስከፊ ሁኔታ በጣም አስጊ ሁኔታ ማውጣት አለብን ደግሞ አጋጣሚም አለ ብያምናለሁ
አንድ አርማጭ አሁን ደውለው ነበርና አሁን ከቀደም ከተናገሩት እንትን የተለያያችሁበትን ምክንያታችን ነጥቧን ቢነግሩንና ያንን ለትምርት እንዲሆን ምክንያቱም አሁንም ሰዓት ያሉት ድርጅቶች እንደዚሁ አይነት በማይሆን ልዩነት እየተጋጩ ነውና ስለዚህ ለዛ ትምርት እንዲሆን ነጥቧን ቢናገሩልንና መፍቴውንም በዛው እንትም ቢሉን ብለን ተናግራለን
እስቲር ሶ እንትኒ ባሉት እኔ ግን ቅድም የሰማሁት አለ ሲናገሩ ምንድነው ሲሉ የሰማው እርሶ እስቲ መጀመሪያ ይናገሩት
የተለያያችሁበት ማለት ግኛ ያፓዳ መይሶን ነው
አንኑ ነው
ኦ ያፓና መይሶን መጀመሪያ የኢትዮጵያ ተጨባጭ ሁኔታ በዚያን ጊዜ የኢትዮጵያ ተጨባጭ ሁኔታ በያፓ በኩል ራይፕ ነው ለለውጥ ራይፕ ነው አሁኑኑ ትትከትግል መጀመር አለበት የሚል ያፓ አቋም ነበር በመይሶን በኩል አሁን ያለው ሁኔታ ኢሚዲየትሊ ወደ ለውጥ ሁኔታ ምቹ ላይሆን ይችላል ረጅም ብዙ አመቶች ሊፈጅ ይችላል የሚል ነገር ነበር በያፓዎቹ በኩል ጥድፊያ ነበር አክቹዋሊ እንደውም የላቲን አሜሪካ አይነት አድሃሪ የሆነ የጦር ኃይል መጥቶ ኢትዮጵያ እንደ ላቲን አሜሪካ በውታደር አገዛዝ ውስጥ ልትላሽ ትችላለች የሚል ስጋት ነበር በያፓዎቹ በኩል እና ያፓ ወደ ትጥቅ ትግሉ ሲያመራ መኢሶን ደግሞ ረጋ ብሎ መሰራት አለበት ረጅም ጊዜ ዝግጅት ያስፈልጋል የሚል አመለካከት ነበረው ከዛ በብሔር ጥያቄ ላይ በኤርትራ ጥያቄ ላይም እንደዛው ልዩነት ነበሩን
ምንድነው ልዩነታቸው በኤርትራ ጥያቄ ላይና በብሔር ጥያቄ ላይ
ሞር ኦር ሌስ
መገንጠላቸው
የመገንጠል ጥያቄ አይደለም ሞር ኦር ሌስ ይሄንን ዘ ራይት ቱ ሰርቭ ኔሽን to rights alternation up to and including secession. Yemila unnagar yapa ihe zimbe bulu ko ndaw lelochin lemagbabatim lemasammenim abro lemasratim yemiyaschil marges lehona ihenin tekebulo mehednaw yemila aqwam nebere bemeson bekul yematnat niyaw yanin an nagar aqwam tulu an mayaz yellebnim yemil yizegem yale niyaw nagar embere it was wiser in fact ahun sayaw
የመጀመሪያውንም ልክርሶ እንዳሉት እኛም እንዳነበብነው ከሆነ ልዩነታቹ ምንድነው? ዶን ፎኩይዝም ይሉት ነበር መሰለኝ አንዳንዶቹ። ይሄ ያፓዎች ምንድነው የሚሉት? አሁንኑ ከተማ ውስጥ በከተማው በምንድነው በበሰለው በወጣቱ ከከተማ ተነስተን ለውጥ እናመጣለን በኃይል ሲሆን እንግዲኛ የሰማነው የመይሶኖቹ ደግሞ የለም የታጠቀ ወታደር ስለሆነ ያለው ከሱ ጋር አሁን ግብግብ መፍጠር አይቻልም ፊውዳሉም እንዳለ ነው ስለዚህ አስቀድመን ገበሬውን ማስተጣቀ አለብን ማሰልጠን አለብን ከዛ በኋላ ነው ከገጠር ወደ ከተማ እናንተ ደግሞ ከተማ ወደ ገጠር እንደዚህ ነው የሰማነው እንግዲህ በከፊል ሌላው የብሔር ጥያቄን በተመለከተ እናንተ በእንትኑ ላይ መቀመጡ ችግር የለውም ባይናችሁ የብሔሮች መገንጠል መብታቸው ቸው የነጻነት መፍታቸው ይሄ እስከ መገንጠል ድረስ የሚለው ኦኬ ነው የምትሉት እነሱ የለምናጥናው የሚል ነገር ነበር እንግዲህ እንደገባኝ ከሆነ በነገራችን ላይ ቅድም ሲናገሩ የሰማሁት አለ በፓሽን ስለምንታገል በዚያን ጊዜ ትክክል ነው በፓሽን ነው የምታገሉት ቃላቶቹ ሁሉ ትርጉም ነበራቸው አቸነፈ አሸነፈ ወዛደር ላባደር ይሄ ሁሉ ያጨቃጨቃቸው ነበር በተራውንትን ደረጃ ማለት ነው ይሄ እንግዲህ እኛም የምናውቀው ነው የሃይ ስኩል ተማሪዎች ሆነን የኢትዮጵያን ወጣቶች ብዙ ወጣቶች ማንንም በአሁኑ ጊዜ ማንንም ሳንወነጅል ብዙ ወጣቶችን ከሁሉም አካባቢ እንድናጣ ካደረጉት የትግል ዘመኖች አንዱ ያ ነው ወታደሩ ወይንም ደርግ ማአት ወጣቶችን ገሏል አስሯል ረሽኗል ብዙ ወጣቶችም ከዛ በኋላ ወደ ፖለቲካ ዓለም እንዳይገቡ አስመርሮ እንዲሸሹ አድርጓል በዚህ ምን ይስማቸዋል ያን ይሄር ምጃ በመወሰዱ እናንተ ይሄር ምጃ እንዲወሰድ ምክንያት ሆናችሁ ነበር የሚሏሉና ይሄንን እንዴት ታውታላችሁ ዛሬ
እሱን ከማለት ይፈት ይፍተኛውን ላረበልህ
እሺ
ይሄ ወታደራዊ እንትን እናደርግ ምን የሚለው ነገር ከ66 በፊት የነበረ ትግል ነው በተማሪ እንቅስቃሴ ውስጥ እና አውሮፓ በነበረው በፌደሬሽን ውስጥና አሜሪካ በነበረ ተማሪ እንቅስቃሴ ውስጥ የነበረ ያስተሳሰብ ለዩነት ትግል ነው እንጂ ወደት ትግል አሁን ኢትዮጵያ ውስጥ መደረግ አለበት የሚለው እንዳውም የከተማ ትግልም አይደለም ያፓ ሚል የነበረው ረጅም ለብሬል ከቻይኒዞች የምናምን አይነት እና የተራዘመ የገጠር ትጥቅ ትጥቅ ያስፈልጋል ብሎ እንዳውም ወደ ሰራዊ ስልጣና ሄደው እኮ ለገጠር ትጥቅ ትግል ነው በኤርትራ በኩል አድርገን መጀመሪያ ሲምባ ነው ያስገባ ነው ከተማ አይደለም ያስገባ ነው የከተማው በኋላ ሪፕሬሽኑ ሲጀምር እንዴት እንከላከል ከሚል
አጻፋ ነው ማለት ነው
አጻፋ ነው አብሶሉትሊ በከተማ ከተማ ትጥቅ ትግል ይሶዝ ነው ታንኢሹ ከዛ ከ66 በፊት ያፓ ውስጥ አንጎሉም ውስጥ የሌለ ነው
አንድም የመጀመሪያው የተገደለው መርድ ማን ነው መርድ ፍቅር አሱ ነበር አዲስ አበባ ውስጥ እንደውም እኔ ሰፈሬ ነው ከኔ ቤት በላይ ነው አውሮፓም የሚተዋወቁ ናቸው ይሃፓና መይሶኖች እና ከተማው ውስጥ ግድያ ተጀመረው ያን ጊዜ ነው ያን ጊዜ እናንተም ወደ እንትን አልገባችሁም ወደ አሲምባል ገባችሁም
አንደኛ ከተማ ውስጥ በፍቅሬ መንገድ አለ የምትግል ግድያ የተጀመረው እና ጅማ አፋር አካባቢ አዲስ አበባ ውስጥ ቢያፓን መግደል ጀምሯል ያኔ ሊስት ወጥቷል አው ዶክመንትድ ነው ዘውስ ከገባን አንተን የለው እንጂ እኔ ማውቀው ነገር ስላለ ዶክመንትድ ነው ሁለተኛ ነገር በዚህ ንትርክ ውስጥ አሁን ማን ጀመረ ምን ጀመረ የሚለው አይደል ማ አሁን ደርግን ብቻ ነው የተከስከው ደርግ ብቻውን ነበር ያኔ አብረው ሲምሰሩ ኃይሎች አልነበሩ
መይሶን?
አዎ መይሶንም ሌሎችም ንግራግ ክፍል በህዝብ አደረጃጅ ጽፈት ቤት ተቋቁሞ ያን ጊዜ የግራዎችን ሊስት ይሰበስብ ነበር። ከነሱ ጋር አንሰራም የሚሉት እንደማናቸው የመይሶን አመራር አባሎ ያፋ አመራር አባሎ ይሁን የሚችሉ እነዚህ ናቸው ተብሎ ሊስትስ ኮምፓይልስ ከማድረግ ደርሶ ነበር። እና እነዚህ ሁሉ ለዛ ከተማ ውስጥ ለነበረው ግጭት ኮንትሪቢዩት ያደረጉ ነገሮች ናቸው። እኔ ምመርጠው አሁን ያ ነገር ስተቶቹም ምኖቹም ለታሪክ እየተተው አሁን ግን ከዛ ምን እንማራለን በሚለው ላይ አትኩረን
እንስማማለን
ያለብን
እንስማማለን
ይመስለኛል። እና እሱ ነው ትልቁ ነገር። እና እንትን ይቅርታ አርግሊ ወደ ጠየቀው ጥያቄ ወደ እንትኑ ለማምጣት በጀምረው
ኦኬ ሌላ አርስትን ላንሳለሁት። ኢትዮጵያ ውስጥ በዚያን ጊዜ የብሔር ድርጅቶች ቢኖሩም በመሳሪያ የሚታገሉ ብዙም ባይሰማም መኖራቸው የታወቀ ነው። እንደ ኦነግ አይነቱ ሌሎችም እንዳሉ ይታወቃል። እንዳሁኑ ግን የኢትዮጵያ ህገ መንግስቱ ራሱ እድል የሚሰጠው በብዛት የሚፈቅደው የብሔር ድርጅቶች እንዲጠናከሩ ነው እንጂ ሀገር አቀፍ የሆኑ ድርጅቶች እንዲጠናከሩ ብዙም እድል አይሰጥም ህገ መንግስቱ። በዚህም የተነሳ ብዙ የብሔር ድርጅቶች ተቋቁመው ከበድ ሀያል የሆነ ድርጅቶች ፈጥረዋል። እንደውም ከነዚህ ድርጅቶች አንዱ የአማራውና የኦሮሞ ድርጅቶች ተንቀሳቅሰው በመጨረሻ ላይ እንደውም ግንባር እስከ መፍጠር በህዝብ አጠራር ኦሮማራ የሚል ያ ኦሮማራ የኦሮሞና የአማራ ጥምረት ነው ኢሃደግን ወይንም ወያኔን ከኢሃደግ ውስጥ ወያኔን እንድትሸሻት ያደረገው የሚሉ አሉ። ያ ኦሮማራ መጠናከሩ በዛን ጊዜ ወያኔን ለማውረድ መስራቱ ጥሩ ነበር አልነበረም? አንድ ሁለተኛ ያ የነበረው ጥሩ ነው የሚሉ ብዙ ሰው ጥሩ ነው ነው የሚለው ያ ህብረቱ መፈጠሩ ጥሩ ነው ነው የሚለው ለወደፊትም ይጠቅማል ነው የሚለው ግን ያ ህብረት አሁን አለ ወይ? በአማራውና በኦሮሞ መካከለ የነበረው ያ ፍቅር አለ ወይ? በፖለቲካ ርምጃዎች ባንዳን ሁኔታዎች ሲያው አለ ወይ ይላል ወይ?
አመሰግናለሁኝ። እኔ ኢትዮጵያ ውስጥ አሁን የተፈጠረውን ሁኔታ የፈጠረው ባለፈው 27 28 አመት 30 አመት ሊጠጋ ነው አሁን የገዛው ህወሓት ኢሃደግ ህወሓት/ኢሃደግ የሚባለው መንግስት ነው ይሄንን ሁኔታ የፈጠረው። ኢትዮጵያ ውስጥ ይህ ሁኔታ የተፈጠረው ፖለቲካችን በሙሉ የሚያጠነጥነው በብሔርና በቋንቋ በዘር በአካባቢ እንዲሆን ተደረገ። ሆን ተብሎ ነው የተደረገው። ፋሽስት ጣሊያኖች ኢትዮጵያን ለመከፋፈል ኢትዮጵያን በዘር የሚከፋፍል ፕሮግራም አውጥተው ነበር። ያንን ኢምፕሊመንት ማድረግ ሲጀምሩ ያው ከአምስት አመት በኋላ ስርዓታቸው ስለወደቀ ኮላፕስ አርጎባቸው ነበር። ኢትዮጵያን የጥቁር ህዝብ ፈርጥ የሆነችዋን የነጻነት ቀንዲል የነበረችዋን ኢትዮጵያን ለማጥፋት ይሄን ነበር ዲዛይን ያደረጉት። ያንን ጣሊያኖች የፋሽስት ጣሊያኖች ፌል ያረጉበትን ነገር አሽከሮቻቸው ህወሓት ውስጥ የተቀበሩት አሽከሮቻቸው ሁሉም አይደሉም። እኔ የትግራይን ህዝብ አከብራለሁ ወዳለሁ በህዝብ ደረጃ አይደለም ትልቅ ህዝብ ነው እነራሳሉላን የፈጠረልን ህዝብ ነው ብዙ ታጋዮችን ያፈራልን ህዝብ ነው። እነዚህ ግን የህወሓት መሪዎች ህወሓትን እስካሁን ድረስ መርተው ኢትዮጵያን ለማፍረስ ሆን ብለው በዘር ላይ የተመሰረተ መከፋፈል ያ የፈጠሩት በየን ደሞ በህገ መንግስት አርቀቀው ኢምፖዝ ያረጉት ህዝቡ ላይ የጫኑት አገሪቱ ላይ የጫኑት እነሱ ናቸው። ኦኤልኤፎች ተባባሪ ሆነዋል። ሌሎችም የብሔር ቡድኖች ተባባሪ ሆነዋል። አመንጮቹ ህወሓቶች ናቸው የህወሓት መሪዎች ናቸው አሁን በህይወት ያሉትም የሌሉትም እና የሌሉትም ጭምሮች ናቸው። እና ይሄ ነው አሁን የኢትዮጵያ ፖለቲካ ከዘር ፖለቲካ መውጣት አለበት። የኢትዮጵያ ህዝብ የብዙ ሺህ አመት ታሪክ ያለው ኢንፋክት የኢትዮጵያን ህዝብ በመጠኑ ለመግለጽ የኢትዮጵያ ህዝብ ነባርና ትልቅ ህብረ ብሔር ህዝብ ነው። ድንበር ተሻጋሪ የሆነ የህዝብ ትስስር አለው። ኢትዮጵያ ጥንታዊ ታሪካዊ ሀገር አካባቢያውና ዓለም አቀፋዊ ትልቅ ቁመና ያላት ሀገር ነች። ለህዝባችን የሚስማማ የፖለቲካ ስርዓት ማምጣት አለብን። ፈልገን ተመካክረን ምን ብለን ስርዓት ማምጣት አለብን። እና እቺን ትልቅ ሀገር ታሪካዊ ሀገር ህዝቧ የብዙ ሺህ አመቶች ታሪክ ያለውን ሀገር እና እኛ በዘርና በጎሳ ከፋፍለን ልናሳንሳት ግፋቤ ስለሞ ልናፈርሳት ተቃርበናል። እና ኡነትም አምላክ ይወዳታል እግዚአብሔር ይወዳታል የሚባለውን በደንብ አምናለሁኝ አሁን ተቀብያለሁኝ። እንዴት ነው እነዚህን ህዋት ውስጥ ሊታሰብ በማይችል ደረጃ ላይ ችግሮች ተፈጥረው ልዩነቶች ተፈጥረው የነ ዶክተር አብይ ለማ መገርሳ ገዱ አንዳርጋቸው ደመቀ መኮንን ወዘተርፈና የነሱ ቡድኖች የህዋትን ቁጥጥር ለማስወገድ አብረው መስራት ጀመሩ። መብራ ደሞ ይሄ የህዝብ እንቅስቃሴ የህዝብ ትግል በተለያየ ቦታ ላይ ስለነበረ ሁለቱን ትልልቅ ብሔሮች በኢትዮጵያ ውስጥ ወይም ብሔረሰቦች አብሮ የሚያስተሳስር ሁኔታ ተፈጠረ። ይሄ ኢትዮጵያን ከጥፋት አድኗታል። ከዛ በዚያን ጊዜ ከነበረው አቻምና ሊደርስ ከሚችለው ጥፋት አድኗታል። ግን በሙሉ ከጥፋቱ ተወጥተናል ወይ? ኖ አልወጣንም። አሁንም አረንቋ ውስጥ ነው ያለነው። ያንን ጥፋት ግን አንዱን ምዕራፍ አሳልፈውናል። ይህ ሁኔታ በመምጣቱም ነው በህገወጥነት ተፈርጆ 44 አመት የቆየው ኢህአፓ ሀገር ውስጥ ገብቶ በህጋዊነት ራሱን ያደረጀ እየሰራ ያለው። በዛ አጋጣሚ የድርጅቱ ሊቀመንበር ስለነበሩ ድርጅቱን ሀገር ውስጥ በማግባቴ እነዚህም ለውጥ አራማጆች ጋራ ያንን የገቡትን ቃል ተግባራዊ እንዲያደርጉ ተስፋ ሰንቅ የገባው ሰው ነኝ። እና ስለዚህ እስኪ የተደረገው ርምጃ በውስጥ የተፈጠረው የነዚህም ድርጅቶች መተባበር የግለሰቦችም ይሄንን ሚና መጫወት ኢትዮጵያን ከጥፋት አድኗል ብያምናለሁ።
አሁንስ እንዴት ነው? ይሄ መተባበር አለ ወይ? ይታየውታል?
አዎ፣ አሁን ወደዛ ለመምጣት ያህል እኔ በሙሉ ጠፍቷል ወይንም ወድሟል ወይንም በቃ ከእንግዲህ ወዲህ ምንም እንትን ልናድነው አንችልም ብዬ አላምንም። ግን ችግሮች ገጥመውታል።
ምንድናቸው
እነዚህ ችግሮች? ተስፋ ያደረግነው አንደኛ የዴሞክራሲ ምህዳር ይሰፋል የሚል ሁሉም ተስፋ ሰንቆ ነበረ። ያ አንዳንድ እክሎች እየገጠሙት ነው። ለምሳሌ ያህል የምርጫና የፖለቲካ ፓርቲዎች ምዝገባ ህግ የጠበቅነው ህግ አይደለም እና በጣም ህጸጾች የበዙበት ምህዳርን የሚያሰፋ ዴሞክራሲን የሚያበለጽግ ሳይሆን ህጸጾች፣ ጉድለቶች የበዙበት ህግ ረቂቅ ህግ ነው። አሁን ህግ ሆኗል፣ በአዋጅ ታውጇል። እና ህብረ ብሔር ድርጅቶችን በጣም የሚጎዳ ነው ያ ህግ። እንዴት ነው ያደረገው? 1500 አባል ይዘው መመስረት ሲችሉ የፊተኛው ህግ ሲፈቅድ ኢቭን ህዋት ያረቀቀው ህግ አሁን ወደ 10000 ያሳደጉት። ያንን 10000 ባሳደጋቸው ብቻ አይደለም ኢትዮጵያ ውስጥ አብዛኛው በሚባል ደረጃ በሀገራችን ክፍል ሰላምና መረጋጋት የለም፣ የህግ የበላይነት የለም። በዚህ ሁኔታ ህብረ ብሔር የሆኑ የፖለቲካ ድርጅቶች በሁሉም ክልል የተንቀሳቅሰው ስብሰባ ማድረግ አይችሉም፣ አባላትን መመልበል አይችሉም፣ ቢሮ መክፈት አይችሉም። በዚህ ሁኔታ ላይ እንዴ እንትን ቢላ ሰጥቶ ካራ ነሳው አይነት ነገር ነው የተፈጠረው። እና ዴሞክራሲያዊ ምህዳሩ ነው ተደራጁ ይላል። ማደራጅ ደግሞ በአምስት ክልሎች ውስጥ ማደራጀት አለብህ። and at the same time እነዛን አምስት ክልሎች ከት ነው የምታመጣቸው? አዲስ አበባ ዙሪያ መብት ኖሮት ማንም የፖለቲካ ድርጅት በፈለገበት ጊዜ ስብሰባ መጥራት አይችልም ሌላ ቀርቶ። እና ህገወጥ የሆኑ በብሔር የተደራጁ እና ምንም ስርዓት የማያከብሩ ቡድኖች የፈለጋቸውን ነገር የሚያደርጉበት ሀገር ነው የሆነው። ስለዚህ የህግ የበላይነት መረጋጋት አለበት። ይሄንን መላው ህዝብ ይጠይቃል። እና ለነዶር ሀዳብይ ለውጥ የደረገፍ ነው ሁሉ ህግ የበላይነት ይረጋገጥ ብለን እንጠይቃለን ደጋግመን። እና አሁን የድርጅት ደጋፊ ነኝ። በፊትም አባል በነበርኩበት መሪ በሆነበት ጊዜ ይህን በይፋ ጠይቄያለሁ። አገራችን ውስጥ ሰላምና መረጋጋት በሁሉም ቦታ ይፈጠር፣ ይህ የመንግስት ኃላፊነት ነው። መንግስት ይህንን ማድረግ አለበት። ከዛ በላይ ደግሞ አሁን የምናየው ወጣት ተማሪዎች፣ ዩኒቨርሲቲ ተማሪዎች፣ ሴቶች ከዩኒቨርሲቲ ተጠልፈው ዲሳፒር ሲያ እንትን ደብዛቸው ሲጠፋ አስነዋሪ ነው። ኢትዮጵያን የሚመጥን አይደለም። ለኢትዮጵያ ክብር፣ ለኢትዮጵያ ታሪክ፣ ለኢትዮጵያዊነት፣ ለኢትዮጵያ ማንነት የሚመጥን አይደለም። ቦኮ ሐራም የሆነበት ቦታ ላይ የሆኑ ዘላኖች ኋላ ቀር የሆኑ ነገሮች ሲያረጉት ዘግንኖን ነበር። አሁን እኛ ጋር መጣ። ይሄን ነገር የሚያደርጉት ለምንድን ነው? ኢትዮጵያን እንትን ማናጋት ይፈልጋሉ። የነ አብይ መንግስትም ይሄንን አሁን የጀመረው ለውጥ እንዲደናቀፍ ይፈልጋሉ። እና የነ አብይ መንግስት ምንም እንከን የለውም አይደለም ነው፣ ግን የጀመረው ጅማሮ ተገቢና አስፈላጊ ነው፣ መቀጠል አለበት እና ድጋፍ ሊሰጠው ይገባል። እና ክሪቲሲዝማችን ሜጀርድ መሆን አለበት። ሜጀርድ ወጉ በስርዓቱ ሲያጠፉ ግን አይ የፈለገውን ያድርጋንልም ያማ አምባገነን ይፈጥራል። እና ሲያለሙም ሲያጠፉም ጎሽ 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 ብለን ሄደን መጨረሻ ላይ አምባገነኖች ነው የምንፈጥረው። እንደዛ እንዲሆን አንፈልግም። ስለዚህ የሚያጠፉትን አይ ይህ ትክክል አይደለም ማለት፣ ለምሳሌ አህል አሁን የምርጫና የምናምን ህግ ትክክል አልነበረም ተቃውሞ ሆናል። እና ባልደራስ ሲደራጅ አዲስ አበባ ውስጥ ባልደራስ ላይ ወጥቶ እንኳን ዶክተር አብይ ሌሎችም እንደዛ መናገር አልነበረባቸውም። ዶክተር አብይ ደግሞ ዲሞክራሲን አሰፍናለሁ ብሎ ቃል ገብቶ ሞዴል ይሆነናል ብለን የምናስበው ሰው እንደዛ መናገር አልነበረበትም። እና ባልደራስን የሚያደራጁት እነ እስክንድር መብታቸው ነው፣ ፈለጉት መንገድ መደራጀት፣ ሐሳባቸውን መግለጽ። የመደራጀት መብት የሰው ልጅ ሰብአዊ መብት ነው።
አቶ መርሻ ሰፋ ያለ ውይይት እናረጋለን ቢለን ተስፋ አድርገን ነበር። አሁንም አንድ 3 ደቂቃ አለችን። እስቲ በመጨረሻ የርሶ ድርጅት እየመሩት ነው የገቡት ኢትዮጵያ ሲገቡ፣ አሁን ግን ደጋፊ ነዎት። አሁን ሲገቡ ግን እርሶ ነበሩ መሪው። ያሁኑ ወጣት ያውቃችኋል? አላማችሁን ሲረዳል? ኢህአፓ ማን እንደነበር ያውቃል? ባለፉት 27 አመቶች ስማችሁን ደብዛችሁን የማያውቀው ኢትዮጵያዊ ወጣት ያውቃችኋል? እንዴት ነው እሱን መራጭ የምታረጉት?
በጣም አመሰግናለሁ። እርግጥ እንኳን ወጣቱ በአርባውም ውስጥ ያለን እየረሳን ነበር፣ ወደ አርባውም ወደ ምኑም ነገር እየረሳን ነበር። ይሄ ደግሞ ሆን ተብሎ በዚህ በጠባብ ብሔረተኞች በተለይ በህወሓት አማካኝነት እንድንረሳ እንድንደብዛችን እንዲጠፋ ተፈልጎ ነበር። እና በአንድ አመት ከሁለት ወር ውስጥ ባደረግናቸው ጥረቶች ወጣቶችንም ለመቅረብ ችለናል። እወቁን፣ ስሙን፣ እኛ ለዝና አይደለም የታገልነው፣ እኛ ለመንገስ አይደለም የታገልነው፣ እኛ ለህዝብ እኩልነት፣ ለህዝብ መብት፣ ለፍትህርት፣ ለማህበራዊ ፍትህ ነው የታገልነው። ይሄ ደግሞ አሁንም ያስፈልጋል። ሚሊዮኖች የኢትዮጵያ ህዝብ ይሄንን ይፈልጋሉ። የትምህርት እድል እንዲያገኙ፣ ህክምና እንዲያገኙ፣ ጡረታ እንዲያገኙ፣ የመደራጀት መብት እንዲያገኙ፣ የስራ እድል እንዲያገኙ፣ በፈለግበት ቦታ ቤታቸውን እንዲመሰርቱ፣ የመንቀሳቀስ መብታቸው እንዲረጋገጥ፣ ሰብአዊ መብታቸው እንዲከበር፣ የዜግነት መብት እንዲቀዳጅ ይፈልጋሉ። እና ይሄን ነው ያልነው። ይሄ መጥፎ ነው ወይ? ምኑ መጥፎ ነው? እና ተሰባሰቡ፣ አገራችሁን አድኑ፣ ወገናችሁ ለወገናችሁ ድረሱለት። እኛ ህይወታችንን ኖረናል። እንደ እውነቱ 79 አመቴ ነው። ትግል ከጀመሩ ጀምሬ ለአንድ ቀን አላረፍኩም፣ ታምሜ ተኝቼ ካልሆነ በስተቀር። እና አሁን በደጋፊነት ደስ ብሎኝ የምችለውን ይህንን አገር ቤት የገባውን ኢህአፓ አገር ቤት እየሰራ ያለውን ስራ ደግፋለሁ። ተሳክቶልናልን ብዬ አምናለሁ። የተሳካልን እንዴት ነው? በአንድ አመት ከሁለት ወር ውስጥ አዲስ አበባን አደራጅተናል። ጎንደር አደራጅተን ቢሮ ከፍተናል። ወሎ ደሴ ውስጥ ቢሮ ከፍተናል። በእንትን ጎጃም ሊበን ውስጥ አሸፈር ቢሮ ከፍተናል። ሻውራ ውስጥ እንትን ጭልጋ ቢሮ ከፍተናል። ደቡብ ውስጥ አዋሳ እየከፈትን ነው። ደቡብ ውስጥ በ20 ቦታዎች ላይ ኮሚቴ አቋቁመን ድርጅታዊ ስራ እየሰራን እና ወጣቱንም ሪሽ እያረግነን ወጣቱም እየቀረበን ነው። አመሰግናለሁ።
አቶ መርሻ ዮሴፍ የቀድሞ የኢህአፓ መስራችና አሁን ኢህአፓ በዶክተር አብይ ጥሪ ሁሉም ኢትዮጵያዊ ወደ አገሩ ገብቶ እንዲሰራ ባሉት መሰረት ይዘውት የገቡት ፓርቲ መሪ እዚህ ስቱዲዮ ድረስ መጥተው ስለ ድርጅቱ አሁን ስለሚደግፉት ኢህአፓ ስለሰጡን አስተያየት ከፍ ያለ ምስጋና እናቀርብልዎታለን። ምናልባትም ወደፊት እድል ገጥሞን ከዚህ የበለጠ ሰፋ ያለ ውይይት እናደርጋለን ምን ተስፋ እናደርጋለን። ጤና ይስጥልኝ ጌታዬ።
እጅግ በጣም አመሰግናለሁ።
እንግዲህ አድማጮቻችን የዛሬ ፕሮግራማችን እዚህ ላይ ተቋጭቷል። በሳምንት ፕሮግራማችን እስከምንገናኝ ድረስ መልካም ሳምንት እስከ ሳምንት እንላችኋለን።